ይህ በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
አስተልኝ ውድ አድማጮቻችን ሰላም ጤና እናንተ ጋር ይሁን ይያለን። እንግዲህ ኢትዮጵያ ድምጽ ሬዲዮ የዛሬውን የኡሁድ ሳምንታዊ ፕሮግራሙን ሰዓቱን ጠብቆ ጀምሯል። በዛሬው ፕሮግራማችን የተለያዩ ርዕሶችን እንዳሳለን። በነገራችን ላይ በዛሬው ዕለት ለንደን ታላቅ ሰላማዊ ሰልፍ ሊደረግ ታስቧል። ይሄን ሰላማዊ ሰልፍ በተመለከተ ለምን ነው የሚደረገው? ማን ነው የሚያደርገው? አላማው ምንድነው? ወዘተ እነዚህ እንዳስረዳን ከለንደን በቀጥታ እንግዳ ጋብዘናል። እሱ ጋር ውይይት እናደርጋለን። የወግ ማዕድ በተባለው ፕሮግራማችን ዛሬም ስለ የዚህ ፕሮግራም ደጋፊና ይሄ ፕሮግራም መጀመር አለበት ነው ያሉን የስነ ጽሁፍ ባለሙያው አቶ ታደሰ ይላኩልን አለ። ስለ እንቁጣጣሽ ያነሳሉት ደረሰ። ስለ እንቁጣጣሽ ምንድነው እንቁጣጣሽ ብለው ልከውልናል፣ እናሰማችኋለን። እናንተም እንግዲህ ብዙ የስነ ጽሁፍ ጥናት ያላችሁ አድማጮቻችን እንዳላችሁ እናውቃለን። በዚህ በርዕስ ማነው በአውድ የወግ ማዕድ ላይ እንድትሳተፉ በአክብሮት እንጠይቃችኋለን። ማንኛውም ኢትዮጵያዊ ወይም ሌላ በዚህ የወግ ማዕድ ላይ ባህላዊ፣ ታሪካዊ፣ መዝናኛ ማንኛውም የሆነውን ነገር እንድትሳተፉበት በጽሁፍና ወደኛ በመላክ እንድትሳተፉበት እንላለን። ሀሳብ ካላችሁም ደግሞ በስልክ ቁጥር 0819100 ደውሉልን። ሌላው ግን ገና ካሁን ነገራችሁ የምንፈልገው ምንድን ነው? የሆድ ነገር እኮ ሊቆርጣል አይደል? የኢትዮጵያ አዲስ ዓመት በየዓመቱ በአዲስ ዓመት ዕለት የኢትዮጵያ ድምጽ ሬዲዮ ያከብር ነበር። ዘንድሮ ግን ይሄ መናጢ ምንድን ነው እሱ? ኮቪድ-19 ኮሮና ዓለምን ሁሉ እንዳደረገ እኛንም ያው ልናመልጥ አንችልም። ከወገኖቻችን ጋር በዓመት አንድ የምንገናኝበትና የዓመት ስራችንን የምናካሄድበት ገቢ የምናገኝበት ቀን ነበረ። ዘንድሮ ወገኖቻችንን ችግሩ ስላለበት ራሳችንም ችግሩ ስላለመግባት ጤንነት ከሁሉ በላይ ይበልጣል ብለን ስለምናምን ለጊዜው ሰርዘነዋል። ወደፊት እንዴት አድርገን እንደምንገናኝ እንወያያለን። ከእናንተም ጋር መርሳችንም ብዙ እየተወያየን ነው። በነገራችን ላይ አንዳንድ ተከታታዮቻችን እንደውም አንዱ በቫይበር ላይ ምን ብሎ ልኳል፣ ይሄማ ሊሆን አይችልም፣ ባይሆን የሰውን ቁጥር ቀንሳችሁ እንደዚህ ሁኔታው የሰውን ቁጥር ቀንሳችሁ ወገቢውን መግቢያውን ከፍ አድርጋችሁ አዘጋጁልን እንጂ በአመት አንድ የምንገናኝበት እኮ ነው እናንተን የምናገኝበት ሬዲዮ የሚገናኝበት ቀን ነው ብሎ ነበር። ግን የወንድማችን መልካም ሀሳብን በአክብሮት እንትን እያልን ግን ከጤና በላይ ምንም ነገር ስለሌለ የኢትዮጵያኖ ጤና ደግሞ የሚያሳስበን ስለሆነ ይሄንን ማድረግ አንችልም፣ ሰርዘነዋል። አዳራሹን ይዘን ነበር። እንዴት እንደምናደርግ ወይ አንዳንድ ሀሳቦች ቀርበውልኛል። ለምን ወክ በማድረግ ያሉኝ አሉ። ተሰብስቦ ፋሚሊ ቤተሰብ ምናምን አንድ አካባቢ ወክ በማድረግ ውጭ ግሪል በማድረግ ያሉ አሉ። ይሄን እየተወያየንበት ነው። ወደፊት እንዴት እንደምናደርግ እንወያያለን። ሆኖም ግን ለጊዜው ግን ይሄን ሬዲዮ መገቢው ይሄው የእናንተው በአዲስ ዓመት ላይ የምታዋጡት የምትሰጡት ገቢ ስለሆነ ያንን እንዳትረሱ በድጋሚ አደራ እንላለን። ስዊሻችን 1230877381 ነው። ደግሞ አለው 1-2-3-0-8-7-7-3-8 ለሶስተኛ ጊዜ 1-2-3-0-8-7-7-3-8-1 በነገራችን ላይ ስዊስ በሙሉ ባንድ ላይ 3 ነው እንደሚጀምረው anyway በስዊስ 1-2-3-0-8-7-7-3-8-1 ወይም በፕሉስ 0 ወይም ድሮ ፖስ 0 ነበር የሚባለው ፕሉስ 0 ነው በፕሉስ 0 9-2-5-1-8-4-4-3-8 ደግሞ አለው 9-2-5-1-8-4-4-3-8 እንድት የምትችሉትን እንድትረዱን በአክብሮት እንጠይቃለን እንግዲህ ወደን አይደለም ይሄ ሬዲዮ 27 ዓመት ነው ስንታ
7 ዓመት
እንዲቀጥል ከተፈለገ ይሄ እርዳታ መኖር አለበት ምክንያቱም የአዲስ ዓመትን ማክበር አልቻልንም ስለዚህ እንግዲህ ይሄ ሬዲዮ በዚህም በዚያም ብሎ መቀጠል አለበት የምትሉ ወገኖች እርዳታችሁ እንዳይለየን እንላለን አድማጮቻችን በነገራችን ላይ ስቱዲዮችን አሁንም አብይ አለ አብይ የመጀመሪያው የኢትዮጵያ ሬዲዮን ውስጥ ስዊድን ውስጥ የኢትዮጵያ ሬዲዮ ከከፍተው ካስተላለፉት የመጀመሪያው አንዱ ነው አብይ ሉንድ እናንተ ናችሁ የጀመራችሁት አይደል
አዎ ለጥ
ምን ነበር ስሙ
የኢትዮጵያን የባህል ማህበር ሉንድ የሚለው
ምን ምን ነበር መታስተላለፉ
ሁለት ለመናገር የተገኙትን ምንጫቸው እርግጠኛ በሆኑ ዜናዎች ስለ ኢትዮጵያ ማንኛውም ዜና በሚል በስፖርቱ
ስለ ኢትዮጵያ ያገባናል
አዎ ማለት እውነት ነገር ሁሉ ያገባናል
ማለት ውሸትንም ግን እኮ መጋፋት ያስፈልጋል
ያው መጋፋት ለመጋፋት እውነትን
በማብዛት እስቲ እንግዲህ አብይ ፒት እንዴት ይቀርም ለነበረ ምን እንዳደረጉ ምን እንደደረሱ አሁንስ ምን እንደደረሰ አብይ በነገራችን ላይ ኢትዮጵያ ገብቷል ለማንኛውም ፍቅሩ አለ የዚህ ሬዲዮ ፍቅር እንዳለ እኛም እዚህ ታዝበናል በየሳምንቱ ያለችን ረብ በየሳምንቱ እዚህ ውድ ትመጣለ እስክንድርም አለ ከኔ ጋር እንግዲህ እስክንድር በዛሬው ዕለት የምንወያይባቸው አርስቶች አሉ
አዎ እንግዲህ ያው የወቅቱ የአዲስ አበባ ዋናው የፖለቲካ ማዕከል የሆነው አዲስ አበባ ነው
ኦኬ
በዛ ዙሪያ ላይ አዲስ አበባ ላይ ብዙ እንደሰነበተች እንደዛ ብቻ ሳይሆን አዲስ አበባ የዓለም አቀፍ ከመላ ዓለም ላይ ከሚገኙ ከተሞች በአራተኛ ደረጃ ላይ የምትገኝ ኢንተርናሽናል ከተማ ነች አሁን ግን የዛን የማስለቀቅና ኦሮሚያ በኦሮሞማ እንትን ማለት ሂደቶች አሉ የአዲስ አበባ ህዝብ ደግሞ አብዛኛው ኢንተርናሽናልና ዓለም አቀፍ የሆነ አስተሳሰብ ያለው globalization በእንደዛ አይነት እንትን ያለ ሲሆን ግን በአሁን ሰዓት ላይ አዲስ አበባ ላይ የተለያዩ የፖለቲካ ክስተቶች አሉ።
ክስተት መኖሩ ምን
አለው ችግር አለው ለምሳሌ አዲስ አበባ ዓለም አቀፋዊ ከተማ እንደመሆኑ መጠን ከዛም ባለፈ ደግሞ የመላ ኢትዮጵያውያኖች ከምስራቅ ከምዕራብ ከተለያየ አቅጣጫ መጥተው የመኖሪያ ማዕከል የኢንተርናሽናል ድርጅቶች የአፍሪካ መዲና እንደመሆኑ ያንን ተጠብቀ መቀጠል አለበት
ያንን እንዳትጠብቅ የሚያደርጋት ጉዳይ ተፈጥሯል ነው የምትለው
አዎ በዛ ዙሪያ ላይ ዋናው የፖለቲካ ማዕከሉ የብሔር የክልል ነገሮች ግጭት ወደ ፌሪፌራል ወይም ከውጭ ወደ ማዕከል መጥቶ አሁን የከፍተኛው ፖለቲካ ግጭቱ ወይም የፖለቲካ ሂደቶች አሉት አዲስ አበባ ማዕከል ላይ ነው ከምርጫው ጀምሮ ኢቭን ከ አዲስ አበባ ከንቲባ አመራረጥ ጀምሮ ያንን በተከተለ የምንውያው ያያያል
ነው በተመለከተ እኔም ትናንትና በጣም ያስደነገጠኝ ያግ ኢንተርቪው አዳምጬ ነበር ከሐኪሞች ናቸው አብይታቸው ነው የሚያቀርቡ 435 ሐኪሞች ዶክተሮች ሜዲካል ዶክተሮች ለጤና ጥበቃ ሚኒስቴር ማመልከቻ አግብተዋል ምክንያቱም ቋንቋ ከኦሮሞኛ ካልቻልክ መከታተል አትችልም የሚል በኦሮሚያ ክልል ነው የሚባለው ብለዋል እና እሱንም በተመለከተ አቤቱታቸውን ሲያሰሙ ነበር 7 አመት ሙሉ የመንግስት የህዝብ ንብረት ወጥቶ እውቀት ገብይተንበት ኦሮሚያ ክልል ሐኪም እየፈለጉ ህክምና ዶክተሮች እየፈለጉ ኦሮሚያ ካልቻክ መስራት አትችልም ይላሉ መጀመሪያው ክራይቴሪያ ቋንቋ መቻል ነው ብለው ከልክለውናል እና በዚህ ምክንያት ህዝቡም እየተጎዳ ነው ምናምን የሚል ሰምቻለሁ። እሱንም እናያነሳው
አለ። አንድ ነጥብ እዚህ ላይ ለማንሳት አንድ እንትና የሩዋንዳው ፕሬዝዳንት ፖል ካጋሚ ያሉትን አንድ ንግግር ላንሳና የብሔር ተኮር ፖለቲካ ለአፍሪካ መቃብሯን እንጂ እድገቷን አፋጥኖ አያውቅም። አሁን ይሄ ይሄን ያነሳው አሁንም በሁለት አመቶስ ይሄ ብሔር ፖለቲካ የውድቀታችን ሁኔታ ሻሸመኔ ላይ የተከሰተው ሂደት አሁን ወደ አዲስ አበባ የሚመጣበት ሁኔታ የፖለቲካራ የብሔር ፖለቲካ ደገኝነቱን ለመግለጽ ነው።
ዋላ ውይይቱ ላይ እናነሳለን። ሌሎችን ማርስቶች ይኖራሉ። ብዙ አዲስ ነገሮች ተፈጥረዋል። የሆነ አንድ ኮሎኔሉም ተገለዋል። በአቶ ማናቸው ስማቸው?
አቶ አያሌው ይሆናል።
አዎ ከሟቹ ሳይሆን ሽመልስ አብዲሳ።
አዎ ጠባቂ።
የእሳቸው ጠባቂዎች
ነገጠላቸው
ገለዋል። ኮሎኔል ያውም ደግሞ የኢትዮጵያ ኮሎኔል ናቸው። በመከላከያ ሚኒስቴር የሚሰሩ ኢትዮጵያን የኢትዮጵያን ወታደሮች በዩናይትድ ኔሽን እየመሩ ሄደው የሰላም አስከባሪ የሆነው ሄዱ የሰሩ አሁንም በመከላከያ ሚኒስቴር የሚሰሩ ለምን ፓርክ አደረክ ብለው መንገድ ላይ ከተተው ገደሏቸው። እሱም ማለት ብዙ ነገሮች አሉ። ጊዜው የተለዋወጠ ይመስላል። የባለ ጊዜዎች ሁኔታ የተፈጠረ ይመስላልና ያሳዝናል። ለማንኛውም እነዚህን ውይይት እናደርጋለን እዚህ ስቱዲዮስ። ዜና ጊዜውን ጠብቆ ይቀርባል። እንግዲህ አዲስ አመት እየተቀረበ ስለሆነ አድማጮቻችን እናንተም ፈታ ዘና እንድትሉ ቴክኒሽያናችን እየተራወጠ ነው የአዲስ አመት ሙዚቃ ሊያሰማችሁ። እስቲ እንግዲህ በአዲስ አመት ሙዚቃ በእንቁጣጣሽ እንጀምርና የወግ ማዕዱ ላይ ስለ እንቁጣጣሽ አቶ ታደሰ ምን እንደሚሉ ምን ብለው እንደጻፉልን ምን እንደሚሉ አብረን እናዳምጣለን። መልካም ቆይታ ይሁንላችሁ።
Yeah.
እንቁጣጣሽ ርዕሰ አውደ አመት በግዕዝ አውደ አመት ይባላል። ርዕሰ አውደ አመት የበዓላት ሁሉ የበላይ ራስ ማለት ነው። በአማርኛ ደግሞ እንቁጣጣሽ የዘመን መለወጭ መለወጫ ወይም ቅዱስ ዮሐንስ ይባላል። የዘመን መለወጫ የሚለው ግልጽ ስለሆነ ሁለቱን ሲያሚዎች ለየብቻ እንመልከታቸው። በመጀመሪያ ቅዱስ ዮሐንስ ተብሎ የተሰየመው በነቢዩ ዘካርያስ ልጅ በመጥምቀ መለኮት ቅዱስ ዮሐንስ እንጂ በሐዋርያው ወንጌላዊው ዮሐንስ አለመሆኑን ልብ ማለት ይገባል። መጥምቁ ዮሐንስ በብሉይና ሐዲስ መካከል የተፈጠረና መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ስለ ክርስቶስ አዳኝነት እየመሰከረ በምድረ በዳ የንስሐን ጥምቀት እያጠመቀ የኖረ በመጨረሻም በሄሮድስ ትእዛዝ ጭንቅላቱን የተቆረጠ ትልቅ ሰማዕት ነው። በዚህም ምክንያት የቤተክርስቲያን አባቶች የበዓላትን ስርዓት ሲሰሩ ይህ በዓል ለመጥምቀ መለኮት ዮሐንስ መታሰቢያ እንዲሆንና በእሱ ስምም እንዲጠራ በመወሰናቸው ነው። ሁለተኛው እንቁጣጣሽ ተብሎ የሚጠራበት ምክንያት ነው። በዚህ ዙሪያ የተለያዩ አስተያየቶች ተሰጥተዋልና ተራ በተራ እንያቸው። አንደኛው በኖህና በልጆቹ ዙሪያ የሚያጠነጥን ሴም፣ ካምና ያፌት ሶስቱ የኖህ ልጆች ናቸው። ኖህ አህጉራትን ለሶስቱ ልጆች አከፋፍሎ ሲሰጥ ለካም አፍሪካ አደረሰው። ካም ወደ አፍሪካ የገባው እና መጀመሪያ የረገጠው ኢትዮጵያን ሲሆን ወሩም ምድሪቱ በአደይ አበባ ያሸበረቀችበት የመስከረም ወር ነበር። መደመምና ይህ እጣም ለሱ ስለደረሰው ተደስቶ እንቁ እጣ ወጣልኝ አለ። እንግዲህ እንቁጣጣሽ ለሚለው ቃል አንዱ የየት መጣ ሐሳብ ወይም ኤቲሞሎጂ እንዲህ የሚል ነው። ሁለተኛው ምድሪቱ በአደይ ፈክታ ሲመለከት እንቁ እጣ አወጣሽ ከሚል ነው እንቁጣጣሽ የሚለው ስያሜ መጣ የሚል ነው። በዚህኛው አካሄድ እንቁ ከኦይስተር ቅርፊት ወይም ፐርል ውስጥ የሚገኝ ትንሽ ድውልውል ጠንካራ አንጸባራቂ ነጭ ውድ ጌጥ ለጌጥነት የሚያገለግል ነገር ሲሆን እጽ ደግሞ በግዕዝ የአማርኛው ተከል አቻ እጽ በለእጸ በለስ የበለስ ተክል ማለት እንደሆነ ሁሉ ስለዚህ የተክሉን መልክ ከእንቁ ጋር በማነጻጸር የምድሪቱን ውበት ለመግለጽ የተጠቀመበት ነው። ሶስተኛው ደግሞ የቀዳማዊ ምኒልክ እናት ንግስት ሳባ ሰለሞንን ለመጎበኘት በሄደችበት ጊዜ ንጉሱ እንቁ ለጣትሽ ጌጥ ይሁንልሽ ብሎ መስጠቱ መሰረት አድርጎ የሚነሳ ሐሳብ ሲሆን ወሩም ወርሃ መስከረም ነበር። አዲስ ዘመን ወቅትና ከመልከ ምድራዊ ከባህልና ከሃይማኖት አንጻር አዲስ ዘመን የሚከበርበት በርካታ ምክንያቶች አሉ። አንደኛ ወንዞች የሚጎሉበት፣ ገበሬው የክረምቱን ወራት አርሶ ዘርቶ አርሞ ወዘተ የአዝመራውን አላማ የሚጠብቅበት፣ የጥጋቡ ዘመን የሚመጣበት፣ ብርሃናት ዑደታቸውን ጨርሰው አዲስ የሚጀምሩበት ወዘተ ሲሆን ሁኔታውን ከወቅቶችና ከመልካም ምድራዊ ሁኔታ ጋር አሰናስሎ መመልከት ይቻላል። መስከረም ሲጠባ አለኝ ሲፈነዳ እንኳን ሰው ዘመኑ ይጠይቃል ባዳ የሚለው ቃል ግጥም ወቅትና መልካም ድን እንመለከታለን። በክረምት ወንዝ ከሚሆድም ወይም ድልድይ እንኳን ያን ያሁንም በየቦቱ አይታሰብም። ዘመድና ዘመድ የማይገናኝበት መሆኑን ያመላክታል። የዚያ ዘመኑ ማህበረሰብ በዚህ የክረምት ጊዜ ደስታንም ሀዘንንም ለመካፈል የማይችልበት ቆርጦ ቢሄድም ወንዙ ሁላ እየሞላ በውሃ ሙላት የሚበላበት ዘመን ስለነበር ነው። ሁለተኛው በኖህ ዘመን ምድርን ያጥለቀለቃት የጥፋት ውሃ የደረቀበት በመሆኑ በቅዱስ መጽሐፍ ውስጥ መጽሐፈ ኩፋሌ ላይ በ14ኛው ወር የተራሮች ራስ ታየ ይልና ምድር በመጀመሪያው ወር መባቻ መታየቷን ይመሰክራል። ከዚህ በተጨማሪ ሄሮድስ የቅዱስ ዮሐንስን ጭንቅላት ያስቆረጠበት ጊዜ መሆኑንና በዚህም የቅዱሱን ሰማዕትነት ለመዘክር ነው የሚሉ ሐሳቦች ናቸው። ይህን ሁኔታ ከሃይማኖት አኳያ የተሰነዘረ ሐሳብ ብሎ መመደብ ይቻላል። በሌላ በኩል ከባህላዊ ጋራ አንጻር የምንመለከታቸው ሲሆን ጭፈራው፣ ምርቃቱ፣ ችቦ ማብራቱ፣ ድግሱ ወዘተ ናቸው። ዝናቡ የምህረት እንዲሆን እህሉ የበረከት እንዲሆን ሰላም እንዲወርድ ይጸለያል። እህል ይታፈስ፣ ገበሬ ይረስ፣ አራሽ ገበሬውን ሳቢ በሬውን ይባርክ እየተባለ በሽማግሌዎች ይመረቃል። ጭፈራዎቹም የባህሉ አንድ አካል ናቸው። ለአብነት የተወሰኑ ስንኞችን ወስደን እንመልከት። የጎመን ምንቸት ውጣ፣ የገንፎ ምንቸት ግባ፣ አይዞሽ ነፍሴ ደረሰልሽ ገብሴ፣ አትኩራ ገብስ ጎመን ባወጣው ነፍስ። ገበሬው የዓመት ቀለቡ የሚሟጠጥበት ለዘር ያስቀመጣትን እህሉን ለመሬት አደራ ሰጥቶ የዘር እህል አይበላምና ቶሎ የሚደርሱትን እነ ጎመንን እየተመገበ ይከርማል። መስከረም ጥቅምት ላይ በተለይ በፍጥነት የሚደርሱ የገብስ ዘሮች ይደርሱና ገንፎም በሶም ለመብላት ይደርሳል። ስለዚህ በዚህ ዘመን መለወጫ ጊዜ ጎመን ሲቀቅልበት የከረመውን ምንቸት ውጣ እያለ በአዲስ ተስፋ የገንፎ ምንቸቱን ግባ ሲልና ወደዚህኛው ምግብ የሚዞርበት ሁኔታ ሲገልጽ እንሰማለን። በሽታውን፣ ችግሩን፣ ተንከሊሱ ሁሉ በችቦ የተስፋ ብርሃን አንገር ጎባሽ እያለ በመተርኮስ ያባል። እዚህ ላይ ለነፍሱ ገብስ እንደደረሰለት ያስገነዝብና ተመልሶ ገብስ በዚህ እንዳይኮራ የጎመንም ውለታ እንዳይረሳ ገብስ ነፍሴን አትርፎ ለአዲስ ዘመን ያደረሰኝ ጎመን ነውና አትንቀባረር ለማለት አትኩራ ገብስ ጎመን ባወጣው ነፍስ ብሎ ሸንቆጥ ያደርገዋል። ችቦም ድቅድቁን ጨለማ የሚሰነጥቅ ብርሃን ስላለው ከጨለማ ወደ ብርሃን የሚሄዳችን ትምህርት ተደርጎ ሊቆጠር ይችላል። በነገራችን ላይ ሀገራችን ኢትዮጵያ ተፈጥሮ አስተካክሎ ብዙ ነገሮች የሰጧት ለመሆኑ ጥቂት ነገሮችን መመልከት ይችላል። ጠዋት 12 ሰዓት ንግቶ ማታ 12 ሰዓት የሚመሽበት እህል ተዘርቶ በቅሎ አሽቶ እና ደርሶ እስከሚሰበስብ አራት ወር ዝናብና ፀሐይ አስተካክሎ የሚያገኝ ሀገር ያለ አይመስልም። እርግጥ በምድር ወገብ አካባቢ ያሉ ሀገሮች ትሮፒካል ካንትሪስ ሊባል ይችላል። ግን ብዙዎቹ ወይ ዝናብ ይበዛባቸዋል፣ አለዚያ የፀሐዩ ሀሩር ያየላል። ታዲያ ምን ያደርጋል? ሰው ቸገረና ሽማግሌ የነጠፈባት ሀገር ሆነችና ዮፍታሄ ንጉሴ ለዚህ ይሆን እንዴ የሚከተለውን ግጥም በስደት ላይ ሆኖ የገጠሙት? አይኔን ሰው ራበው፣ አይኔን ሰው ራበው፣ የሰው ያለ የሰው ያለ የሰው ያለ የሰው። ዮፍታሄ በኢጣሊያን ጦርነት ጊዜ ሱዳን በስደት ሆኖ የገጠሙት ነው። ዮፍታሄ እኮ ሰው የሆነ ሰው እንጂ ካርቱን ተቀምጠው ሰው አጥተው አይደለም። እንዲያውም የእንቁጣጣሽ ቀን ትክዝ ብለው የኔ የሚሉት ሰው ባጠገባቸው ሲያጡ የተቀኙት መስለኛል። አስተውላችኋል? በስድስት ቃላት ሰውነት እንዴት እንደተገለጸ። እናንተ ውድ የሀገሬ ልጆች የሚቀጥለውን እንቁጣጣሽ ከወገኖቻችሁ ጋር ከሰው ጋር ሰው ሰው ከሚሸጥ ሰውነት ካልነጠፈበት ማህበረሰብ ጋር እንድትሆኑ እመኝላችኋለሁ። ለመስቀል ያገናኘን ይላል ውድ ጸሐፊያችን አቶ ታደሰ።
Thank you.
ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ በኢትዮጵያ አቆጣጠር የሚያስተላልፈው የአማርኛ ፕሮግራም እንደቀጠለ ነው። ከፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ባለሙሉ ተስፋ ነን። እንግዲህ አሁን አጠር ያለች የውይይት ጊዜያችን ነች። እስክንድር አርስቶች ይዛል። በመጀመሪያ አርስቶቹን ብቻ እስኪ ንገረን። አርስቶቹ የውይይት
አርስቶች ስለ አዲስ አበባ ታማን በተመለከተ ሁለተኛው የኢዜማ ስብሰባ መካሄድና ሶስተኛው በአዲስ አበባ ላይ በትምርት ቤቶች ውስጥ
አዲስ አበባ ውስጥ
እየተቃለላል። እነዚህ ሶስተኛው
ያቶሽመል
ጋርዶች ጣባቂዎች በገደሉት ዙሪያ
ተደስቶ ሊቀር ነው ይሄ ዜና። እንግዲህ የመጀመሪያውን እንጀምር።
ምን እንደሚያደርጉ ሰዎች ጠባቂዎቻቸው ባሰቃቂ ሆነ አንድ ኮሎኔል መግደላቸው ነው። እና ይሄም እንግዲህ ያው በቀድሞ ጊዜ የነበረውን አይነት ማለት አንድ ነገሩን የማያውቁ አድማጮች እንዲረዱት ገለጻ ለማድረግ እንዴት ነው እኚህ ኮሎኔል
የኢትዮጵያን ጦር እየመሩ ብዙ ጊዜ በዩናይትድ ኔሽን ይሄ ሰላም አስከባሪዎች የኢትዮጵያን ጦር እየመሩ በተለያዩ ሀገሮች ሰላም ሲያስከብሩ የኖሩ ናቸው። በአሁኑ ጊዜ ደግሞ በመከላከያ ሚኒስቴር ውስጥ የአንድ ጸጥታ ኃላፊ ሆነው የሚሰሩ ናቸው። እንግዲህ ኮሎኔሉ ማን ነው ስማቸው?
ኮሎኔል ትምህርቱ
ኦኬ ኮሎኔሉን እስከምስታስታውስ በስማቸው። ለማንኛውም እኚህ ኮሎኔል ከባለቤታቸው ጋር ሆነው ትንንሽ ልጆቻቸውን በመኪና ይዘው የአንድ አመቷን ልጅ መሰለኝ እንትን ምንድነው ክትባት ሊያስከትቡ ወደ ክሊኒክ ሄዱ። ክሊኒኩ ጋር ሲደርሱ መኪናቸውን አቁመው ባለቤትየዋ ልጃቸውን የሚከተበውን ልጃቸውን ይዘው ወደ ክሊኒኩ በእግራቸው ሲሄዱ የአቶ ሽመልስ አብዲሳ ዘበኞች ይመጡና ወታደሮች ዘበኞች ይመጡና መኪናን ከዚህ አንሳ ይሏቸዋል። እሳቸውም ለማስደዳት ይሞክራሉ። ልጄን ክትባት ለማስከተል
ኮሎኔል አስፋው አያሌው
የሚባሉ ናቸው። ልጃቸውን ለማስከተብ እንደሆነና ባለቤታቸው ያው ልጄን ይዛ ወደ ክሊኒኩ እየሄደች ቢሉ አልተቀበሏቸውም። በዚህ የተነሳ እንዳንድ ሲሉ እዛው ደበደቧቸው ከተቀጣጣቸው
ይወታቸው እንዳልተነሱ
ያንን አይተው ዝወር ሲሉ ምስጢዋ ባለቤታቸው ሲደወል ወይተው ተሻግረው ሲመጡ እንግዲህ ኢንተርቪው ላይ እንደሰማነው ነው። ተሻግረው ሲመጡ ያካባቢው ህዝብ እሳቸውንም ምስጢዋንም እንዳይገሉ ብለው ሴትዮዋን ገሸሽ ያረጋቸዋል። ሰውየው መጨረሻ ላይ ሆስፒታል ይወሰዳሉ። ሆስፒታል ሄደው ይሞታሉ። ይሄንን ነገር ወንድማቸው የጎጃም ሰው ናቸው። ሰውየው እናትና አባት አላቸው ግን አሮጊትና ሽማግሌ ናቸው። ነገሩን ወንድምየው ይከታተልና ነገሩ ሲደርሰው ለመንግስት ለፌደራል መንግስቱም አቤት ይላል ለአማራው መንግስት አቤት ይላል። እንግዲህ ኢንተርቪው ላይ እንደሰማ ነው በቀጥታ ከአቶ አበበ በለው በቀጥታ ኢንተርቪው እንዳደረገው እንደሰማ ነውና ወንድምየው ለምንድነው እስከዛሬ እኛ ያልተነገራችሁት ሲባል ምንድነው ያለው? አንደኛ ለፌደራሉም ነግረን ነበር ለፌደራል መንግስቱም ነግረን ነበር ለአማራ ክልል መንግስቱም ነግረን ነበር እንደዚህ ጉድ ተሰራን ብለን ግን ምንድነው ያሉን አርፋችሁ ቁጭ በሉ እኛ ነገሩን እንጨርሰዋለን አሉን። ይሄው ተበቅን ምንም ነገር የለም። ለምን እስከዛሬ ወላጆቻችሁ ስለምን ይሄን ነገር አላወጡም ሲባል እነሱ አሮጊትና ሽማግሌ ናቸው አቅም የላቸው ገንዘብ የላቸው ምን የላቸው እኔው የተቻለኝን አደረኩ አርፈ ቁጭ በላሉኝ ግን እስካሁን ድረስ ተጠብቅ ምንም ነገር ስለሌለ ለዚህ ነው ዛሬ ለሚዲያ መናገር የፈለኩት አለ ወንድምየው። መስካውን ምንም መልስ እንግዲህ
አላገኙ በትግስት ተጠብቀው ነበር ከመንግስት መልስ
ምንም መልስ እንግዲህ እኔ እስካዳመኩ ድረስ የአበበ በላውን ኢንተርቪው ወንድምየውን ኢንተርቪው ሲያደርጉት ምንም ነገር አላገኙ ምንም ነገር የለም። እና ነገሩም ደግሞ በሚዲያም ብዙ እንትን አልተባለም። የሚያሳዝነው ምንድነው አንድን ሰው ያውም ደግሞ እንደኔ አይነቱን ተራሰው እንኳን አይደለም ኮሎኔል ናቸው ስንት ሀገር ያገለገሉ ናቸው በጠራራ ፀሐይ ወቅጣው ሲገሏቸው ምንም አይነት ምጃል ተወሰደም አቶ ሽመልስም እንዳሉ ናቸው የሳቸው ዘበኞችም ምንም ነገር የለምና ይሄ ነገር ወዴት ነው የሚወስደን? ለዚህ ነው ወይ የዚህ ሁሉ ትግል የዚህ ሁሉ ወጣት ደም የፈሰሰው የዚህ ሁሉ ትግል ውጤቱ ይሄ ነው ወይ? ባለስልጣን ከህግ በላይ ነው። ህግ በላይነት የት ላይ ነው? ነግ በኔ ቢደርስስ ምንድነው ምናረገው? ዛሬ እገሌ ላይ ነው የደረሰው ብለን ዝም እንላለን። ነገ ኔ ላይ ይመጣል። ነግ በኔን ካልተማርን የትግሉ አላማው ምንድነው? አንዳንድ ሰዎች ምን ይላሉ? እናንተ ትናንሹም ነገር ያነሳችሁ ያብይ መንግስት ልታሳጡት ወላ እኛ ያብይ መንግስት አይደለም። እውነት ነው። እውነቱ ይውጣ ነው። ይሄ ነገር ደግሞ ካልተስተካከለ ያብይ መንግስት እዳ ውስጥ ነው የሚገባው። ያብይ መንግስት ጥላቻ ይበዛባቸዋል። ለርሳቸው የሚወድ ሰው የሳቸው መንግስት እንዲቀጥል የሚፈልግ ሰው እንደዚህ አይነት ስተቶችን እንዲታረሙ መርዳት አለበት እንጂ ዝም ብሎ ያድበሰበሱ መኖሩ ምንም ጥቅም የለውም። ኢትዮጵያችን በማድበስበስ ፕሮብለሞቹ ሶልቭድ አይሆኑም። ምን ነው የምንለው? ምን እንተላለፍ?
አይ ይሄ ነገር አንደኛ የማንም ሰው ቢሆን ህይወት አላግባብ ህይወት እንዲጠፋ ያደረገ የመንግስት በስልጣን አለኝ ብሎ ከህግ በላይ የሚሆንበት ምክንያት የለም። ሁለተኛ ይህ ራሱ ለሌሎችም የመንግስት አላፊዎች ላይ አስተማሪ መሆን ነበረበት። ምክንያቱም እንደዚህ አይነት ክስተቶች መከሰት የለበትም። ጠባቂዎች ግን የሚያስከብሩስ ግን የሚያስጠብቁ ሆነው ለምን የተራሰው ህይወት ሳይሆን እንኳን እንደዚህ ከፍተኛ ለሀገሪቱ ከፍተኛ አስተዋጽኦ ያደረገ ግለሰብ። ሁለተኛ የሚያሳየው ራሱ ስልጣን ካለ የሰው ህይወት የፈለገ ብታጠፋ ተጠያቂነት እንደሌለ ይሄ መሆን የለበትም። ስለዚህ ማንኛውም ዜጎች በህግ ፊት እኩል መሆናቸው ወንጀለኛም በህግ ቀርቦ ተመጣጣኝ እርምጃ መወሰድ እንደውም አስተማሪ መሆን ያለበት በይበልጥ ስልጣንን መከታ በመረክ ብዙ ዛረፋ ይካሄዳል፣ ብዙ ነገሮች ይካሄዳል። ይሄ የሰው ልጅ ህይወት ግን ስልጣን መከታ በማድረግ እንደዚህ አይነት አሰቃቂ ነገሮች መፈጸም የለባቸውም ነው የእንትን።
ስለዚህ የዲሞክራሲ አልቲሜት ጎሉ የህግ የበላይነት ማንኛውም ሰው በህግ ፊት እኩል መሆን ነው። የዲሞክራሲ ከዚህ በላይ ምንም እንትን የለውም። ዲሞክራሲ የፈለገውን ቢተረጎም ዲሞክራሲ ዋና አላማው ማንኛውም ሰው እኩል መሆኑን ማረጋገጥ ነው። አንዱ ስልጣን ስለያዘ የፈለገውን የሚያደርግበት ከሆነ የዲሞክራሲ ሳይሆን ያ
የተረኝነት ነው።
ማንንም አይነካኝም የፈለኩትን አረጋለሁ ነው። በተለይ ደግሞ የሚያሳስበው አሳሳቢ መሆን የሚገባው የመንግስት ሹማምንቶች አርአያ መሆን አለባቸው። እንደውም እነሱ ለኛ ለተራዎቹ ህዝቦች እንደ አርአያ መቅረብ አለባቸው እንጂ ማስተማር ማሳየት ጥሩ ነገር ማሳየት ነው እንጂ እየገደሉ እየዘረፉ እየሰረቁ ዝም የሚባል ከሆነ ተራው እንደኔ አይነቱን ህዝብ ማንን አይቶ የትኛው መሪውን አይቶ ይከተል? ይሄን ነገር በሰፊው በትልቁ ሊታሰብበት ይገባል። ኢትዮጵያ ውስጥ የህግ በላይነት ውሃ የበላይ
መንግስትም ማሳየት አለበት። እንደዚህ ህግ በላይ የፈለገ ስልጣን ቢኖረው የሰውን ህይወት አላግባብ ያጠፋ የመንግስት አላፊ ተጠያቂነት እንዳለ ይህንን ማሳያ መሆንና ሌሎችም አስተማሪነት እንዲኖረው መደረግ አለበት።
አሁን እንግዲህ ምናልባት አንዳንድ ሰዎች ምንድነው ታዲያ ሽመልስ አብዲሳ ምን አደረገ እሱ አልደበደበ ይላሉ። እኔ ማስታውሰው በወያኔ ጊዜ መለስ ዜናዊ ላይ ተቀምጦ አላሰረ አልደበደበ ምን አላለ፣ ግን ተጠያቂ ውስጡ ነው። አልቲሜትሊ የአንድ መንግስት ተጠያቂ ፕሬዝዳንቱ፣ ጠቅላይ ሚኒስትሩ ወዘተ ተወካዮቹ ናቸው። ስለዚህ ደብዳቤዎቹም ምንም አልተደረጉ። እነሱ ደግሞ ያን ሊያደርጉ የቻሉት አለቃቸውን ጌታቸውን ተማምነው
ነው። ይሄ ግልጽ ነገር ነው።
ስለዚህ ይሄ ነገር ካሁኑ መቋጫ ካልተገኘለት ሀገራችን የተኛበኞች፣ የጉልበተኞች፣ የሀብታሞች፣ የባለስልጣኖች መፈንጫ፣ የደሃው የተራው ህዝብ ስቃይ ማየፊያ እንዳትሆን እንፈራለን። ለዚህ ደግሞ የታገልነው ትግሉ የተደረገው ሁሉም ኢትዮጵያዊ እኩል በዛች ሀገር ሰርቶ ለፍቶ በእኩልነት እንዲሰራ እንዲጠቀም ነው እንጂ አንዱ በይ ሌላው ተበይ፣ አንዱ ገዳይ ሌላው ሟች እንዲሆን አይደለም። በዚህ ምንም የማያወላውል አቋም ነው ያለን። እኩልነት ለሁሉም ኢትዮጵያዊ ነው የሚለው ይሄን በተመለከተ ይሄ ነው አመለካከታችን። የኢትዮጵያ ድምጽ ሬዲዮ በዚህ አናወላውልም። ሁለተኛው አርስት
የአዲስ አበባን ጉዳይ ብናነሳ ቆንጆ ነው። አሁን በወቅቱ ላይ ያለው
የተለያዩ አርስቶች አሉ። አንደኛ
የትምህርት ቤቶች ጉዳይ አለ። ሁለተኛ የትምህርት ቤቶች ጉዳይ ላይ ይሄን የጠቅላላ ትምህርት ቤት ዳይሬክተርና ምክትል ርዕሰ መምህር ላይ ኦሮሞ መሆን አለበት የሚል እንደ ህግ የሚል አለ። ሁለተኛው ደግሞ አዲስ አበባ ላይ የገዳ ስርዓት ትምህርት እንዲሰጥ እንደውም አንዳንዶቹ አስተያየት እየሰጡበት ያለው የገዳ ስርዓት ትምህርቱ ለኦሮሞዎች ነው የሚሰጠላል በእንደዛ አይነት ሁኔታ ከተ የጋሞ አባቶች ያሳዩት እንደዚህ አይነት የባህል እንትን አለ የሌሎችም አለ እና በምን ይለያል እና ይሄን ህዝብን ዓለም አቀፋዊ አመለካከት ያለው አዲስ አበባን ህዝብ ሌላ የመጫን የመጋት ነገር ነው ሳይፈልግ በግድ ወደ ሌላ የመቀየር ሂደቶች አሉት የሚል አንተ ነው
ምንድነው አላማው የገዳ ስርዓትን አዲስ አበባ ላይ በከሪኩለም አስገብቶ ለማስተማር ነው
ዳ በከሪኩለም
ምንድነው አላማው እኔ እስከማቀው ድረስ ብዙም አላቅም የገዳ ስርዓት በየስምንት አመቱ የሚቀያየሩ መሰለኝ
ነው
ሆነ ደግሞ ኢትዮጵያ ውስጥ ምርጭ ስልጣን ማለት ነው
እኔ ግብጽ ያለው ነገር ሃይማኖት ስርዓት ይሁን የመደመር እንትን ይሁን ወይ ምንም ግልጽ የሆነ ነገር የለም ነገር ግን አዲስ አበባ ውስጥ ኦሮሞ ብቻ አይደለም የሚኖረው አዲስ አበባ ውስጥ
አብዛኛው አማራኛ አማራ ነው ሁለተኛ ትግሬ ነው ሶስተኛ ምናምን ሁለተኛ ኦሮሞ ነው 20% 50% ገደማ አማራ ነው ከዛ 5-6% ትግሬ ነው ከዛ ጉራጌ ነው ወዘተ እና
ማጠቃለያ በሀገሪቱ የሚኖሩ ብሔር ብሔረሰቦች መኖሪያ ከተማ ዓለም አቀፍ ከተማ ኢንተርናሽናል
ያየው ለምንድነው ወርጦ አዲስ አበባ ላይ በከሪኩለም ደረጃ
አሁን ወደ ፌዝ 1 እና ፕሮጀክት አንደኛው ፕሮጀክት የመጀመሪያው የመንግስት አንዳስተያይተው አን የመጀመሪያው ፕሮጀክት በኢንጂነር ታከለ ኡማ ወደ 7500 መምህራን እንዲገቡ ተደርጓል ኦሮሚያን እንዲያስተምሱ
ነው ካለ
አንድ ይሄ በኦፊሻል የተነገረ ነው ሁለተኛው በዛ ዙሪያ የነበሩትን በአዲስ አበባ ለኦሮሞ ልዩ ጥቅም በሚል ኮንዲሚኒየም አዲስ አበባ ህዝብ በሰራው ዋቱ ለዘመና በሰራው ያ ተሰጥቶ የማስገባት ሁኔታዎች ተደርጓል ሁለት ሶስተኛው በኢንቨስትመንትና ቀድሞ ይባል ቀድሞ ይደረገ የነበረው ፎረም ህዋት ፎረም ነበር አሁን ደግሞ ብልጽግና ኦዴፓ ፎረም በሚል የኦሮሚያ ዜግነት ቢሮ በሚል የማስገባት በየቢሮዎች ውስጥ እንደገና የኦሮሚያ ዴስክ ጽፈት ቤት በሚል በየአንዳንዱ ሴክተሮች ውስጥ የማስገባትና ተመጣጣኝ ጉልበት እንዲኖረው ኢቭን አሁን አናቀም ሻሸመኒ ላይ ተደረገውን አናቀም አሁን ይሄን ሁሉ የማስገባት ሂደቶችና የአዲስ አበባን መሬት የመቀራመት አንደኛው ፌዝ የመጀመሪያው ሂደት በ ኦዴፓ በአዲስ አበባ ባልተመረጠ ህጋዊ ሆኖ ባልተመረጠ ከምክር ቤት ካልተመረጠ በኦዴፓ መሪነት ይሄ ሂደቶች ፈርስት ፌዝ አልቋል ህዝብ ያመጠ ሲሄድ ቀይሩ ሁለተኛው ፌዝ ምንድነው የገዳ ስርዓቶችን በሌላ ምክንያቶች አስገብቶ አዲስ አበባን በስጋት ውስጥ እንዲካተት ተመጣጣኝ ኃይል ቢኖር አሁን ቻሸመኔ ላይ ተመጣጣኝ ኃይል ስለሌለ ማውደም ተችሏል አስፈላጊውን ሂደት ማድረግ ተችሏል አሁን የተቀየረው ጉልቻ ቢለዋወጥ ብሏል የዜማ አሁንም ደግሞ አመጡት ህገወጥ ነው ይሄም እንትኑ ሂደቱ ማለት ነው ከኢንጂነር ሁለተኛ ጊዜ ነው የተደገመው ህዝቡ የራሱን አስተዳደር አልመረጠም በነጻነት መደራጀት የለም የመከበብ ስሜትና ስጋት ውስጥ ነው ያለው አዲስ አበባ ህዝብ አሁን ይሄ ሁለተኛው ፌዝ ላይ በገዳ ስርዓቶች በሚል አስተማሪዎች 7500 መምህራን ከኦሮሚያ እንደገቡት ሁሉ የገዳ አስተማሪዎች ተብሎ በብዛት እንዲገቡና ኮንዲሚኒየም እንዲሰጣቸውና እንዲቀጥል የተደረገው ሁለተኛው ፌዝ ማለት ነው። አዲስ አበባን በተዘዋዋሪነት ከዓለም አቀፋዊነቱን ከዓለም አቀፍ ከተማነቷ ከመላ የኢትዮጵያ ብሔር ብሔረሰቦች መኖሪያነቷ ግሎባላይዜሽንን በተመለከተ ሁኔታ ላይ ያለችበትን የመቀየር ሁኔታዎች ናቸው በሚል ነው።
ኦኬ ኦኬ ይሄን በተመለከተ ሌላም ደግሞ የሚያሳስብ ሁኔታ አለ። እኔ እንደውም ዘረኝነት ነው የምለው እውነት ከሆነ ጽሑፍ አይቻለሁ መግለጫውን አይቻለሁ እንግዲህ አይ ሆፕ ፌክ ነው ብዬ ተስፋ አደርጋለሁ ግን መግለጫው ራሱ ላይ አለ ከአዲስ አበባ የወጣው መግለጫ ምንድነው የአዲስ አበባ ትምህርት ቤቶች ሃይ ስኩሎች ዳይሬክተርና ምክትል ዳይሬክተር ለመሆን ኦሮሚኛ ካልቻልክ አትችልም
አይቻልም
ይሄ ራሱ ዘረኝነት ነው ምክንያቱም በአንድ አገር ውስጥ ወይንም ሴይን በአዲስ አበባ ካለው ህዝብ ብዛት 20% ነው እንግዲህ ስካውን ደስ እኔ ማቀው ቁጥር 20% ነው ኦሮሚኛ የሚናገረው በዛ 20% በሚናገርበት አገር ውስጥ የዛን 20% ቋንቋ ካልቻልክ ስራ አትቀጠርም ያውም ደግሞ የትምህርት ስራ አትቀጠርም ማለት ከዘረኝነት የበለጠ ሌላ ምንም ማስረጃ ሊሰጠው አይገባም አይ ቲንክ እንደኔ ይሄንን አይነቱን አቋም ኢቭን ራሳቸው የኦሮሞ ኢንተሌክቹዋሎች ሊቋቋሙት ሊጋፉት ይገባል ሊቃወሙት ይገባል ዲሞክራሲ ዲሞክራቶች እስከሆኑ ድረስ የሁሉንም ማክበር አለና ይሄን ነገር ሊታሰበት ይገባል እንላለን በመጨረሻ አንድ አርስትንና አንሳና እንሂድ የምትናገረው
አሳጥረ በፊት ሁለት መንግስት አለ በሚባል ጊዜ ጆሃር እናንተ በነበረ ጊዜ ማዕከላዊ ኮሚቴ ነበሩት ዶክተር አለሙ ስሜ የኦሮሚያ ዜግነት ቢሮን በሐሳብ አይደግፉት እንደገና አዲስ አበባ በአለም አቀፍነት ከተማ ነው ከማዕከላዊ ኮሚቴነት የተባረሩት አስተሳሰባቸው ኢትዮጵያዊነት ስለሆነ ነው የተባረሩትም በጆሃር ሪኮማንዴሽን ነው ምክንያቱም የኦነግ ታጣቂዎች ፈተው ገብተው በነበረበት ጊዜ ማገስልጣናን ትብስ ገብተው ነበር ጎበኛለሁ ብሎ በሄደ ጊዜ እንደማይችል ነግረውት ምክንያቱም ከመከላከያ እንድትጎበኝበት ምንም ምክንያት የለም ባሉት ጊዜ አሳያለሁ ብለው እንደም ዶክተር አይደለም ብለው ጽፉ ላይ ጽፎ ነበር ጆሃር እንዲወርዱ አደረጋቸው አሁንም ዶክተር አለሙ ስሜ ይብን ወደ ከንትነት እንዳይሄዱና ተመን እንዳይመለሱም አመለካከታቸው ኢትዮጵያዊነት ስለሆነ የብሔር ጠባብነት ስለሌለበት በእንደዚህ አይነት ሁኔታ በመሾም ነው አዲስ አበባ እንትን ማለት የሚቻለው
አይ ቲንክ የሚያሳስበን ያውኑ በጣም አደገኛ ሁኔታ የሚፈጠረው ኢትዮጵያ ውስጥ ምንድነው እየተፈጠረ ያለው የኔ የስግብግብነትና የኔ ባይነት ሁኔታ እየተፈጠረ ነው የራሱን ህዝብ የሚጎዳ ሁኔታ ሊፈጠር ይችላል ይሄ ዘረኝነት ለምሳሌ
አይጠግም ዘረኝነት በቃኛ
ሳዳምጥ ኢንተርቪዋቸውን ሳዳምጥ 435 453 ታቲሞች ፈርመው ለጤና ሚኒስቴር አስገብቷል መከተር አልቻልንም ቋንቋ ስለማችሁ ግን እዛ አካባቢ ህዝቡ በበሽታ ያልቃል ኦሮሚያ አካባቢ ግን የፖለቲካ ውሳኔ የሚሰጡት ካድሬዎቹ የመጀመሪያ ክራይቴሪያቸው ሐኪም ዶክተር ለመቅጠር የተማረበትን ምናምን አይደለም ቋንቋ ኦሮምኛ ትችላለህ ነው አችልም አውት ይሄ እነሱ የሚያውት ምንድነው የብሔር መብታቸውን ማስከበራቸው ነው በእነሱ ቤት የህዝቡን ግን በበሽታ መጠቃትና በሐኪም ማጣት መሰቃየት ኢንቱ ማን ነው
ኮንሲደር
አያደርግም ይሄ የሚያሳየው ምንድነው ዘረኝነት ጥምብ ነው
ዘረኝነት ከዛም ያለፈ በዘረኝነት ምክንያት ለምሳሌ ራሱ ወደዚህም ብንመጣኮ አሁን በኤምባሲዎችም ያለው ችግር ከዘረኝነት የመነጨ ነው ሰው በችሎታው በትምህርት ብቃቱ ለሀገርና ለህዝብ በሰብአዊነቱ ተመዝኖ ክህሎቱና ችሎታው ታይቶ ነው እንጂ መሾም ያለበት የብሔር ወይም ደግሞ ስልጣን እንደ ገጸ በረከት በዝምድና የሚሰጥ መሆን የለበትም
በጣም ጥሩ አሁን የመጨረሻው ደግሞ አንድ ማንሳት የፈለከው ኢዜማ ስለ አዲስ አበባ ያዘጋጀው መከልከል ነው ሰላም ምንድነው እሱ መግለጫ
አዘጋጅቶ ነው ኢዜማ ከዚህ ቀደም ባልደራስ ሊያደርግ ሲል እንደዚሁ ክልከላ ደረገጥሞታል በዛን ጊዜ ባልደራስ ማንንም እንትን ያለበት የለም ማንንም ድጋፍ ያረጋለት የለም
ያሰፉባቸው ነበር ብዙዎች
ኢቭን ኢዜማ ይሄንን እንደ
ፖለቲካ ድርጅትና ብዙ ተማርኩምነን ባይ አዲስ አበባ እንትን ያሉ አዋቂ ነን ባዮች እንደማሾፍ ያረጉን ነው ማልፈው ተርፈው እስክንድር እብድ ነው እስከማስባል በከንቲባው የከንቲባው አጫውጫቢዎች እስክንድር እብድ ነው እስከማለት ደስ እንዲደርስ አድርገው ነበር
አዎ ነገር ግን የሰው ልጅ እንደ ግለሰብም ሆነ እንደ ግሩፕም ሆነ ተደራጅቶ ሐሳብን ሰላማዊ በሆነ መንገድ ማቅረብ ሐሳቡን መግለጽ መብት አለው በሰላማዊ በሆነ መንገድ ነገር ግን የዚህ ክስተትም ስናየው በእስክንድር ሁለት ጊዜ ነው ሶስት ጊዜ ተከልክሎ ነበር አሁን ግን የጆሮ ማል ላይ ደረሰ ኢዜማ ላይ ስብሰባንም ነገሩም የከፈለበትንም ሬሲት ያሳየ ነበር ልክ የዛን ጊዜ ክስተቶች ነው አሁን እየተደገመ ያለው
ሰው ብሎ ሲያማ ለኔ ብለስማ ማለት ይባላል በሀገራችን እኔ ብዙ ጊዜ የምለው ምንድነው እኔ ላይ ስላልደረሰ የኔ ቤተሰቦች ጋር የኔ ዘመዶች ጋር ወይም በግሌ እኔ ላይ ስላልደረሰ በደልን አላይም አይኔን እጨፍናለሁ እኔ ጋር እስከሚደርስ ምንም አላደርግም ማለት ከዚህ በፊት በኢትዮጵያ ድምጽ ሬዲዮ አቅርቤው ነበር የጀርመኑን ምንድነው እሱ ቄስ በሂትለር ጊዜ ያደረገውን ስራና ተጠጽቶ ለልኩን ሙሉ ለሰው ልጆች መብት ሲታገል የሞተው ምንድነው ያደረገው መጀመሪያ ፋሺስቶች የጀርመን ናዚስቶች የሰራተኛው ማህበር ሲደበድቡና ሲያስሩ እኔን
አይመለከተኝም ማለት
ቀጠሉና ጂውሶችን ከዛ ካቶሊኮችን ሁሉንም እንትን ሲሉ እኔ አይደለሁም ካቶሊክ እኔ ጂው አይደለሁም እኔ ፕሮቴስታንት ነኝ እኔ ያሉ ሲሉ መጨረሻ ላይ እሱ ላይ ሲመጡ ማንንም የሚጮህለት አልነበረም መጨረሻ ላይ እኔ ላይ ሲመጡ ብቻዬን ማንንም ይጮህልኝ አልነበረም እኔም ገባዋልና ችግርን እኔ መመሪያ መሆን ያለበት ችግርን ማንሰራው ማንፈጠረው ሳይሆን ችግር ማን ላይ ተፈጠረ ሳይሆን ችግሩን መፈጠሩን መቃወም
ነው በመርህና በእንትን ላይ
መርህ ነው እንጂ መርሁን ማን ነው ያቀነቀነው ማን ላይ ወንጀል ተሰራ መሆን የለበትም ኢትዮጵያኖች ይሄን መልመድ መማር አለብን መርህ ላይ ነው ማተኮር ያለብን ማንንም ይስራው በደል በደል ነው ወያኔ ሰራው ያብይ መንግስት ሰራው የእስክንድር ድርጅት ሰራው በደል በደል ነው በደልን ነው መቃወም ያለብን
ወንጀል ወንጀል በደል በደል
ወንጀል ነው ይሄንን ስካላደረግን ድረስ ሁልጊዜ እያለቀስን ነው የምንኖረውና ይሄ ይታሰብበት በነገራችን ላይ አንድ ነገር መናገር ፈልጋለሁ በኢትዮጵያ ምድር ላይ አንድ ነገር መቃወም በተለይ በመንግስት አስተዳደር ውስጥ አሰራሮችን መተቸት መንግስትን መቃወም አይደለም ይሄን ነገር መልመድ አለብን ይሄን ነገር መልመድ አለብን ማስተካከልም የምንችለው ስለምንቃወም ነው እና ይሄንን እንድናስቡበት ላለው እንግዲህ 9 ደቂቃ ቀርቶናል ከዚህ ሙዚቃ እናሰማና ዜና እንሄድበታለን ዜናው መጥቷል
የኡነቴን መንገድ ተሳስች ተቀጣው ሸከመርቼ ኡነት ማርኝላሎ ይቅጣል ምናሎ የኡነቴን መንገድ ተሳስች ተቀጣው ሸከመርቼ ኡነት ማርኝላሎ ይቅጣል
ከቀጣው ሰው ተመርጬ እውነት ማርኝላለሁ
አድማጮቻችን አሁን አከቀኑ 5 ሰዓት ሆኗል። ከተመከተል ዜናው ተመናጠነ
እንደምናረፈታችሁ አድማጮች ከረፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥሎ ይሰማሉ። የአዲስ አበባ ፖሊስ ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በአዲስ አበባ የጋራ መኖሪያ ቤቶች ልማትና በከተማው ይስተዋላል ያለውን ህገወጥ የመሬት ወረራ በተመለከተ አደረኩት ያለውን ምርመራ ውጤት ይፋ ለማድረግ ሰሞኑን በራስ ሆቴል ሰጥ የነበረው መግለጫ ከልክሏል። ፖሊስ እንዳለው መግለጫው የተከለከለው ፓርቲው ከሰላም ሚኒስቴር ያገኘው የፈቃድ ደብዳቤ አላደረሰኝም በማለቱ ነው። ኢዜማ በበኩሉ ጥያቄውን ህጋዊ በሆነ መልኩ አቅርብ ያለው ነገር ግን ክልከላው ከመግለጫው ይዘት ጋር የተያያዘ ነው ብሏል ፓርቲው። ይህም ልንገነባው ከመናሰበው የዲሞክራሲ ባህል በተቃራኒ የሚቆም ድርጊት ነው ብሎታል። ከረፋዶ 4 ሰዓት ከ30 ጀምሮ በራስ ሆቴል በርከት ያሉ መገናኛ ብዙሃን ለዘገባ የተገኙ ቢሆንም ፖሊሶች ክልከላ አድርገዋል። የዶቼ ቬለው ሰለሞን ሙጬ እንደዘገበው የፓርቲው መሪዎችና የከተማ ፖሊሶች በር ላይ ሰፊ ውይይት ቢያደርጉ መግለጫው እንደታሰበ ሳይሰጥ መቅረቱን ዘግቧል። በሄራዊ ባንክ ለሰዎች መሆኑ ተቋማት ከባንክ ውጪ ከ1.5 ሚሊዮን ብር በላይ ማከማቸት አይችሉም የሚለውን ጨምሮ 3 መመሪያዎችን ሰራ ላይ አውሏል። የግል ባንኮች ከዓለም አቀፍ ተቋማት በውጭ ምንዛሬ እንዲበደሩ፣ የማይክሮ ፋይናንስ ተቋማት ወደ ባንክ እንዲያድጉ የፋይናንስ ባለሙያዎች ግን 3 መመሪያዎችም ላይ ብርቱ ጥያቄዎች ያነሳሉ። የገንዘብ ገደቡ ለገንዘብ ህትመት የሚወጣውን ከፍተኛ የሀብት ብክነት እንደሚቀንስ፣ ህገወጥ የገንዘብ ዝውውርንም እንደሚቀንስ ታመነበት ሲሆን የባንኮች ከውጭ የመበደር ፈቃድ ድጎማ የሚታየውን የውጭ ምንዛሬ ጥረት ለማቃለል ይረዳል የሚል ውጥን ተይዞበታል። የፋይናንስ ባለሙያዎች እርምጃው ተገቢ ቢሆንም የገንዘብ ዝውውር ገደቡ ስራ እንዳያስተጓጉልና ላተገባበርም አመቺ ያልሆነ ነው ብለውታል። የውጭ ብድሩንም ቢሆን ዋስትና ሰጪ በሌለበትና ባልተመለከተበት ሁኔታ ሊሳካ እንደሚችል ስጋት እንዳለ ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ሰኔ 22 ቀን 2012 ምሽት ታዋቂው አርቲስት ሃጫሉ ሁንዴሳ መገደሉን ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች ጥቃት የደረሰባቸው እምነቱ ተከታዮች የሚገኙበትን ሁኔታ አሳሳቢ መሆኑን አመለከተ። ሲኖዶሱ ሰሞኑን ከሁለት ወራት በፊት በእምነቱ ተከታዮች ላይ የደረሰውን ጥቃት አስመልክቶ ባወጣው መግለጫ ከቤት ንብረታቸው ተፈናቅለው የሚገኙት ከ7000 የሚበልጡ ምዕመናን በተለያየ ደረጃ ለሚገለጽ የስነ ልቦናዊና ስነ አእምሯዊ ቀውስ መዳረጋቸውን አመልክቷል። ያሉበት ሁኔታም አሁን አገሪቱ የተዛመተ ለሚገኘው የኮሮና ታዋሲ የሚያገለጥ እንደሆነም ጠቅሷል። በወቅቱ ለሶስት ተከታታይ ቀናት በተፈጸመ ጥቃትም ከ67 በላይ ምዕመኖቿ በግፍና በአሰቃቂ ሁኔታ መገደላቸውን፣ 38 ምዕመናን ከባድ፣ 29 ደግሞ ቀላል የአካል ጉዳት እንደደረሰባቸው መግለጫው አመልክቷል። መግለጫው አክሎም በወቅቱ ጉዳት የደረሰባቸው ሆነው ሳለ በጥቃቱ ያልተሳተፉ ንጹሃን ዜጎች በሃይማኖታቸው ብቻ ታስረው የተንገላቱ መሆኑን በማመልከትም ጉዳያቸው በጥንቃቄ ታይቶ እንዲፈቱም ጠይቋል። ከቅርብ ዓመታት ወዲህ በቤተክርስቲያን ላይ እየደረሱ ያሉ ተደጋጋሚ ጥቃቶችን አብዝቶ የሚነገረው በሽግግር ወቅት የሚያጋጥሙ ተብለው ብቻ የሚታለፉ ሳይሆኑ የተሳሳቱ ርዕዮተ ዓለማዊ ትርክቶችና ጂኦፖለቲካዊ ዳራዎችን መነሻ በማድረግ በተቀነባበረና በተደራጀ ስልት የሚፈጸሙ ሲል ኮንኗል። ጉዳዩን አስመልክታ ቤተክርስቲያን በጸሎት ወደ ፈጣሪ ስታመለከት መቆየቷን፣ የሚመለከታቸው አካላት አጥፊዎችን አንታገስም፣ ተገቢውን ፍትህ እንሰጣለን፣ የተጎዱትን እንከሳለን ብለው ቃል የገቡትን ይፈጽማሉ ብላ በትዕግስት መጠበቋን ይዘረዝራል። ቤተክርስቲያን በበኩሏ የተጎዱትን በቦታቸው ሄዶ የሚጎበኝ የልዑካን ቡድን መላኳን፣ እነሱንም በጊዜያዊነት ለመርዳትም ሆነ በዘላቂነት ለማቋቋም የሚያስችሉ ልዩ ልዩ ንዑሳን ኮሚቴዎች ተደራጅተው ወደ ስራ መጋባቱን ገልጸዋል። ጉዳዩን በቅርበት የመረመረው በቤተክርስቲያኖች የተዋቀረው አብይ ኮሚቴም በአስቸኳይ መፈጸም አለባቸው ካላቸው መካከልም ከቤት ንብረታቸው ተፈናቅለው በከፍተኛ የደህንነት ስጋት ላይ መኖራቸውን ያመላከቱ የጥቃት ሰለባዎችን ያሉበት ሁኔታ ለኮሮና ታዋሲ የሚያገለጣቸው መሆኑና የፌዴራልና የኦሮሚያ መንግስት የደህንነት የኑሮ ዋስትና በአፋጣኝ እንዲያረጋግጡላቸው ጠይቀዋል። በኢትዮጵያ በኮሮና ቫይረስ የተገኘባቸው ሰዎች ቁጥር 49654 መድረሱ ተዘገበ። ባለፉት 24 ሰዓት በተደረገ 19194 የናሙና ምርመራ 1514 ሰዎች ላይ ኮቪድ-19 መገኘቱ ተረጋግጧል። የጤና ሚኒስቴርና የህብረተሰብ ጤና ተቋም በጋራ ባወጡት መግለጫ መሰረት በአጠቃላይ በቫይረሱ ተያዙ ሰዎች 49654 ደርሰዋል። በአንድ ቀን 12 ሰዎች ህይወታቸው ያለፈ ሲሆን በቫይረሱ ሳቢያ የሞቱ ሰዎች 770 ደርሰዋል። በቅርቡ በኦሮሚያ ክልል ተፈጽሟል ያለውን የዘር ማጥፋት ወንጀል በአማራ ብሔር ማህበራትና ተቋማት በኩል ዓለም አቀፍ ሰብአዊ መብት ድርጅቶችና ዲፕሎማሲያዊ ተቋማት እንደሚያቀርብ የአማራ ብሔራዊ ንቅናቄ በሰጠው መግለጫ አስታውቋል። በቅርቡ በነሐሴ 12 እንኳን በኦሮሚያ ክልል ሆሮ ጉድሩ ዞን ጃርኔጋ ወረዳ በተፈጸመ ዘር ተኮር ጥቃት ከ15 ንጹሃን አማራዎች መገደላቸውን አረጋግጫለሁ ብሏል። በተያያዘ የአስራ ቴሌቪዥን ጋዜጠኞች ለአማራ ህዝብ ድምጽ በመሆናቸው ብቻ ስለታሰሩ መንግስት በአስቸኳይ ይፍታቸው በማለት አሳስቧል። አሜሪካ ለኢትዮጵያ ለጸጥታው የነበረውን 130 ሚሊዮን ዶላር ዳታ እንዳገደች ፎሬን ፖሊሲ መጽሔት ዘግቧል። የታገደው ለጸጥታ ለጸረ ሽብርና ወታደራዊ ስልጣናት አሰቦር ዳታ ሲሆን እገዳው ምግብ ጤናና ሰብአዊ እርዳታን አይመለከትም። ስለ ዳታው መታገድ የፖምፒዮ መስሪያ ቤት ሰሞኑን ለህግ መምሪያው ምክር ቤት ማብራሪያ ሰጥቷል። የውጭ ጉዳይ ሚኒስትሩ ማይክ ፖምፒዮ እርዳታውን ያገዱት ኢትዮጵያ በህዳሴው ግድብ ድርድር አቋም ላይ ጫና ለመፍጠር መሆኑን ዘገባው ገልጧል። የአዲስ አበባ ትምህርት ቢሮ የኦሮሞ ባህላዊ ገዳ ስርዓትን እንደ አንድ የትምህርት አይነት በሁሉም ትምህርት ቤቶች ለመስጠት እንዳሰበ ሸገር ዘግቧል። የትምህርት አይነቱ ለሁሉም ተማሪዎች ከመሰጠቱ በፊት በቀድሚያ ለኦሮሞ ብሔር ተወላጅ ተማሪዎች መሰጠቱ ውጤታማነቱ ይፈተሻል ተብሏል። ህብረተሰቡንም ስለ ትምህርቱ አስፈላጊነት በቀድሚያ እንደሚነገረው እንደታሰበ ቢሮው ለጣቢያው ተናግሯል። ይሁን እንጂ ይሄ ጉዳይ በከፍተኛ ሁኔታ በተቃውሞ በማህበራዊ ሚዲያዎች ተቃውሞ እየተላለፈበት ይገኛል። ለትግራይ ክልላዊ ምርጫ እስካሁን 2.6 ሚሊዮን መራጮች እንደተመዘገቡ የክልሉ ምርጫ ኮሚሽን ለቢቢሲ አማርኛ ተናግሯል። የመዝገባ ቀኑ ማብቂያ ቀደም የነበረ ቢሆንም በተለያዩ ምክንያቶች ላልተመዘገቡ ሰዎች ለቅዳሜና እሁድ የመዝገባ ዕድል እንደተመቻቸላቸው ተዘግቧል። የመንግስት የጸጥታ ኃይሎች አይነተ ብዙ የሰብአዊ መብት ጥሰቶችን ከሚያስከትሉ ያህል እርምጃዎች እንዲቆጠቡ የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ ሰሞኑን ባወጣው መግለጫ ጠይቋል። በተያያዘ ወር ጸጥታ ኃይሎች በኦሮሚያ ክልል አንዳንድ ከተሞች የወሰዷቸው ያህል እርምጃዎች ተመጣጣኝነታቸው አጠያቂ ነው ብሏል። ሰመጉ እየተባባሰ ለመጣው የሰብአዊ መብት ጥሰት ችግር ጉዳዩ የሚመለከታቸው የመንግስት ተቋማት መፍትሄ ማፈላለግ እንዳለባቸው ገልጿል። የሳምንቱ አበይት ዜናዎች እስካሁኑ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Yeah.
የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያኑ ሰዓት አቆጣጠር ከጧት 4 ሰዓት እስከ 6 ሰዓት የሚያስተላልፈው የአማርኛ ፕሮግራም እንደቀጠለ ነው። እንግዲህ እስከ ፕሮግራማችን ፍጻሜ ከኛው ጋር እንደምትሆኑ ባለሙሉ ተስፋ ነን። አሁን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመቀጠል የስልክ መስመራችንን ወደ ለንደን በማዞር ከለንደን ባለፉት ቀናቶች ውስጥ የተደረገውን ሰላማዊ ሰልፍ ወይንም ደግሞ የኢትዮጵያ ኤምባሲ አካባቢ የተደረገውን የተፈጠረውን ችግርና ዛሬ በተለይ በዛሬ በሰፊው ሊደረግ የታሰበውን ሰላማዊ ሰልፍ በተመለከተ እንግዳ ጋብዘናል። ይሄንን ያስረዱን። ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ አህመድ፣ እንደምን ሰነበታችሁ?
አማን ነው፣
እግዚአብሔር ይመስገን።
ወጣቶቹ እንደሚሉት ፒስ ነው፣ ሰላም ነው።
ፒስ ኩል ነው።
ቺል። በጣም ጥሩ ዘላለም። እንግዲህ በዛሬው ውይይታችን ላይ ሰሞኑን በለንደን አካባቢ የተፈጠሩ ችግሮች ነበሩ፣ በተለይ በኢትዮጵያ ኤምባሲ አካባቢ እንዲሁም የኢትዮጵያ ባንዲራ ወርዳ ተጥላ ሌላ ባንዲራ ሌላ ምልክት ተሰቅሎ ነበር፣ የኤምባሲ ባለስልጣኖችም ተደብድበዋል የሚል ወሬ ዘምተናል። ምን ያህል እውነት እንደሆነ አናውቅም። ፖሊሶች በእንትን አይተናል፣ በቪዲዮ አይተናል። ፖሊሶች ከሰልፈኞቹ ጋራ ትንቅንቅ ይዘው አይተናል። እስቲ ስለሱ ምንድን ነው አላማው? እነማን ናቸው? ምንድን ነው የፈለጉት? ሲን ብትነግረን።
መልካም አህመድ፣ የኢትዮጵያ ድምፅ ራዲዮን ለረጅም ጊዜ ተቋርጦ የነበረው አገልግሎታችን በመጀመሩ እና እኔም እንግዳችሁ በመሆኔ ደስ ይለኛል። ለታዳሚዎች እና ለአድማጮች ሰላምታን እያቀረብኩኝ ስለ አነሳው ጥያቄ፣ አዎ ትክክል ነው። ባለፈው ሳምንት በኢትዮጵያ ኤምባሲ ፊት ለፊት ነበር ቢሮ፣ ነገር ግን ግቢ ውስጥ የኦሮሞ ማህበረሰብ የሚወክሉ ወገኖቻችን ለኢትዮጵያ አቤቱታ ለማቅረብ በመጀመሪያ ስርዓት ባለው መንገድ ይመስላል አቤቱታ ሲያቀርቡ ነበር። ነገር ግን ነገሩ በኋላ ኤስካሌት አድርጎ በጣም ጽንፈኝነት ወደ አደላበት መንገድ እየሄደ ጭራሽ እንዳውም አንደኛው ቀን ላይ አይንክ ያለፈው ረቡዕ ሐሙስ ይመስለኛል አንድ የኤምባሲው ሰራተኛ ወደ ስራው በሚገባበት ጊዜ ተተባክለው በሩ ላይ ፖሊሶችም ነበሩ እና ድብደባ ሊፈጽሙበት ሞክረው እንደነበርና ከዛም ትንሽም ጉዳት ደርሶበት በአምቡላንስ ተጠርቶ ወደ ሕክምና እንደተወሰደ ነገር ግን ወዲያውኑ ለማረጋገጥ እንደሞከር ነው ሙሉ ጤንነት ላይ የሚገኝ መሆኑን ነው። ነገሩ በዛ አላበቃም። የጽንፈኛው ኃይል ራሽ የአገራችንን ምልክት የሆነውን ሶቨሬን ተብሎ የሚጠራውን ግራውንድ በመድፈር የኢትዮጵያን ባንዲራ ከሰገነት ላይ በማውረድ የኦነግ ሰንደቅ ዓላማ ወይንም የኦነግን ምልክት አርማ ሰቅለው ለብዙ ሰዓታት እንዳውም በጠቅላላ ቢቆጠር ሌሊቱንም ያለው ሰዓት ቢቆጠር እንደ አንድ ቀን ሊሆን በሚችል ሁኔታ እንደዛ አይነት ሁኔታ ተፈጥሮ ነበር። ይህ እንግዲህ ሁኔታው ይሄ ነው የሆነው ነገር። ከዛ በኋላ የሆነውን ነገር በተመለከተ በእውነቱ የኢትዮጵያ ኤምባሲ እንደ ማንኛውም ሌላ ሀገር ኤምባሲ ወይንም ሀገር በቪየና የ1961 ኮንቬንሽን መሰረት የራሱ የሆነ ጥበቃ፣ የዲፕሎማቲክ ጥበቃ ሊደረግለት የሚገባ እንደሆነ ሁላችንም እናውቃለን። ነገር ግን ያ እንዳለ ሆኖ ይሄ ክፍተት ለምን ተፈጠረ? ፖሊሶችስ ለምንድን ነው ዝም ብለው የተመለከቱት? የሚል ነገር ሁሉም ሰው እንደሚያነሳ እንገነዘባለን። መጀመሪያ እነኚህ ወገኖቻችን እንደ አሁን በጽንፈኝነት ሰልፉን እንቅስቃሴ የሚያደርጉ ከዚህ በፊትም የጃንሆይን ሐውልት ሄደው ዊምብልደን ፓርክ ውስጥ ያፈረሱ ወገኖች ለምንድን ነው መጀመሪያ ግቢ ውስጥ መግባት እንዴት ነው የተፈቀደላችሁ የሚለውን ነገር በተመለከተ አይ ቲንክ የሴኩሪቲ ላፕስ ያለ ይመስለኛል በእንግሊዝ መንግስት በኩል እዛ ውስጥ ከተመው እንዳው ድንኳናቸውን ጥለው ይሄ ፐብሊክ ፕሮፐርቲ ነው በሚል የኢንደስትሪው ካር ፓርክ የኢንደስትሪው ሳይሆን የቅጥር ግቢው ካር ፓርክ ነው ማንም ሰው ሄዶ የሚያቆምበት ፐብሊክ ፕሮፐርቲ ነው በሚል ነው እዛ ውስጥ ድንኳናቸውን ተክለው ተቀምጠው ይሄንንም ነገር ካልኩሌትድ በሆነ መንገድ ሲያቅዱና ሲያከናውኑ የነበሩት። ነገር ግን እንደምንረዳው የኢትዮጵያ መንግስት ከእንግሊዝ መንግስት ጋራ ባደረገው ከፍተኛ እና በእውነቱ የዓለም አቀፋዊ ግዴታውን ያለመወጣቱን በቁጣ የኢትዮጵያ መንግስት በመግለጹ ምክንያት እነዚህ ወገኖች ከዛ ቦታ ተጠራርገው ወጥተው ካለፈው አቲንክ ማክሰኞ ጀምሮ ይመስለኛል ኤምባሲ በተረጋጋ ሁኔታ ባንዲራውም ከቦታው ተመልሶ አገልግሎትን መስጠት ጀምሯል። ዘላለም ያለው ሁኔታ ይሄ ነው።
ዘላለም ምንድነው እነዚህ ወገኖቻችን ያልካቸው አቤቱታቸውን ሲያቀርቡ ቆይተዋል አቤቱታቸውን ሊያቀርቡ ወዘተ ብለኛል። ምንድነው አቤቱታቸው? ይሄ ባንዲራ
አቤቱታቸው በእውነት አቤቱታቸው የነበረው በመጀመሪያ በኢትዮጵያ ውስጥ ያሉ የፖለቲካ እስረኞች ይፈቱ፣ ጃዋር ይፈታ፣ በቀለ ገርባ ይፈታ የሚል ነበር የሚያስተምሩት የነበረው መፈክር። ነገር ግን በኋላ ትንሽ በጣም ወጥ በረገጠ መልኩ እንዳውም ነፍጠኛ ከኦሮሚያ ይውጣ፣ ኢትዮጵያ ከኦሮሚያ ትውጣ፣ ብልጽግና ከኦሮሚያ ይውጣ፣ ዳውን ዳውን አብይ ወይንም ጠቅላይ ሚኒስትር አብይ ይውደም፣ ኢትዮጵያ ትውደም የሚል በጣም ትንሽ ለመስማትም የሚዘገን መፈክር የተሰማበት ሁኔታ ነው ያለው። እና ስለዚህ የኢትዮጵያ ስም፣ ክብር፣ ባንዲራ፣ ሀገር ለጥቂት ጊዜም ቢሆን አይ ቲንክ ትንሽ የተወረደበት ሁኔታ ነበር ማለት ይቻላል።
ለምንድን ነው ቀጥል ፖሊሶቹ ለምንድን ነው ችላ ያሉት? ምንድነው ምክንያታቸው? ይሄን ነገር አንተ እንዳልከው አሁን ኦልሞስት አንድ ቀን ሊሞላ በሚችል ሁኔታ እንደስከ መቆጣጣት ደርሰው ነበር ላልከው ፖሊሶቹ ለምንድን ነው ችላ ያሉት?
ወል ሁለት ነገር ነው እኔ እስከሚገባኝ ድረስ አንደኛ እዛ ላይ ወጥቶ ባንዲራውን የማውረድ ነገር በተመለከተ ኖርማሊ ከኢትዮጵያ ኤምባሲ የሚገኘው ከኢራን ኤምባሲ ጎን ነው። ኦኬ ከኢራን ኤምባሲ ውስጥ ፐርማነንትሊ ስቴሽን ቢሆኑ ሁለት ፖሊሶች አሉ። እሱ የእንግሊዝና የኢራን መንግስት አረንጅመንት ነው የሚሆነው። እነዚህ ፖሊሶች ይሄንን ነገር ይመለከታሉ ማለት እነዚህ የኦሮሞ ጥንተኛ ወገኖቻችን ተንጠላጥለው ሰገነቱ ላይ ወጥተው ባንዲራውን ለማውረድ ሲሞክሩ አይ ቲንክ መጀመሪያ የሞከረውን ሰው ጎትተው ያወርዱታል። በዛ ብቻ አልበቃም፣ ሌሎችም ሶርት ኦፍ ተረባርበው ያን ነገር በሚያደርጉበት ጊዜ ኦፍኮርስ የፖሊሱ ሌላ ኃይል እስከሚጠራ ድረስ የሪስክ አሰስመንት አካሂዶ ይሄ ነገር እኔ ብቻ ሊወጣው የምችለው ነው ወይንስ አይደለም የሚለውን ነገር ተመልክቶ ባደረገው አሴስመንት መሰረት እንግዲህ ኃይል እስከሚመጣበት የሆነ ነገር መተው አለብን በሚል የተወው ነው የሚመስልና በዛን ጊዜ እነዚህ ወገኖች ኦልሬዲ ሰገነት ላይ ወጥተዋል። እንደምታውቁት በዚህ በአውሮፓ ይሁን በነጻው ሀገር አንድ ሰው ፎቅ ላይ ወጥቶ ከፎቅ ላይ ነው ከተከሳለው ብሎ ቢልም እንኳን የፖሊስ ኃይል እዛ ላይ ወጥቶ ራስን ሰውየውን ለማውረድ የሰውየውን ድርጅቱን እንዳይፈጽም የሚደረግበት ሂደት በኮንሰንት የሚደረግ ነገር ነው እንጂ ሄዶ በጉልበት ያንን ሰው ለማውረድ የሚደረግበት ባለመኖሩ በህግ አግባብ የሚነገረው ነገር እየተደረገ እንዳውም ኔጎሽየት ማድረግ የሚያስፈልግ ከሆነ ያ እየተደረገ ነው የሚወርደው። እና በዛ ምክንያት ነው ጊዜ የፈጀበት ምክንያት አንደኛ ኃይል እስከሚመጣ ድረስ፣ ሁለተኛ እነዚህ ጉዳዮች ፒስፉል በሆነ መንገድ እና ህጋዊ በሆነ መንገድ እልባት እስከሚያገኙ ድረስ ነው። ነገር ግን ከዛ በኋላ እነዚህ ወገኖች እነሱን ለማውረድ የተደረገውን ጥረት በጣም ሬዚስት በማድረጋቸው የተነሳ ብዙዎች በቪዲዮ ላይ እንደተመለከታችሁት ሜዳ ላይ ተጥለው እጃቸው ታስሮ ወደ ፖሊስ ቁጥጥር ስር የዋሉ ወገኖች አሉ። በተለይ ሪንግ ሊደር የሆኑት ማለት ነው ከዛ ማከል ስለዚህ ይሄ ነው አንደኛው ሊግ ለረጅም ሰዓታት ነገር እንደዚህ ሊቆይ ይችላልበት ምክንያት አንዱ ይሄ ነው ሌላው ኦፍ ኮርስ በክፍተት ደረጃ የኢትዮጵያ ኤምባሲን የዲፕሎማቲክ ፕሮቴክሽን እንግሊዝ በአንክሮ የሚመለከተውና ኃላፊነት የሚወጣበት ጉዳይ ነው የሚለው ራሱ ትንሽ ጥርጣሬን የሚጭር ነገር ነው ምክንያቱም እንዲህ አይነት ነገር አይዘር አሜሪካን ኤምባሲ ወይንም የሳውዲ አረቢያ ኤምባሲ ላይ ሊታሰብ አይችልም ኦኬ ለምንድን ነው ኢትዮጵያ ኤምባሲ የስ አጥር ግቢ የለውም ነገር ግን ቢሆንም ይሄ ነገር እንዲሆን መደረጉ ክፍተት ያለም እንደሆነ ያመለክታል ከኤምባሲው ጽህፈት ቤት ጋራ ይሄን ነገር በማሳሰብ ደረጃ ባለን መረጃ መሰረት የኢትዮጵያ መንግስት በማያወላዳ ሁኔታ የእንግሊዝ መንግስትን በዚህ ላይ ያለ የነበረውን ክፍተት በተመለከተ በከፍተኛ አጽንኦት ይሄን ነገር ያስረዳ መሆኑንና እንደዚህ አይነት ነገር ወደፊት ቶለሬት ወይንም ሊታገስ የማይችል መሆኑን በማስረዳት ምክንያት ኦቨርናይት ከዛ ዲስከሽን በኋላ ሰዎችን ከቦታው ተጠራርገው እንዲሄዱ ተደርገዋል። ይሄን አይነት ነው።
ዘላለም በተደጋጋሚ ለንደን ውስጥ እንዲህ አይነት ነገሮች ይፈጸማሉ። ለምሳሌ ባለፈው የጃን ሆይን ሃውልት እስከ ማፍረስ ደርሰዋል። ምን ደረሰ የነሱ ጉዳይ? ያፈረሱት ምን ተደረገው? ምንም አልተደረጉም?
የጃንሆይን ሀውልት ያፈረሱት ሰዎች ራሳቸው በለቀቁት ቪዲዮ ማንነታቸው ተገኝቶ ፖሊስ እነሱን እያደነ እንደተረዳ ነው ከሆነ አንድ ወይንም ሁለትም ሰዎች ተይዘው በጥያቄ ላይ እንዳሉ ነው የምንረዳው። የሀውልቱን ጉዳይ በተመለከተ ከራስ ተፈሪያን ኮሚኒቲ ጋራ በጋራ የሚሰራበት ጉዳይ ነው። ለጊዜው ከመርተን ካውንስል because የመርተን ካውንስል ውስጥ ነው የሚገኘው ሀውልቱ የነበረበት ፓርክ ከነሱ ጋራ ይሄን ነገር ሪኢንስቲቲዩት የማድረግ ነገር በተመለከተ ውይይት እየተደረገ ነው። ነገር ግን ለጊዜው አንደኛ በሴኩሪቲ ሁለተኛ በኮቪድ ፓንደሚክ ችግር ምክንያት ነገሩ እየተጓተተ ነው ያለው። ግን ሁኔታው አሁን ያለንበት ሁኔታ ሁሉ ይመስላል።
በዛሬው ለት ሰላማዊ ሰልፍ እንደሚደረግ ሰምተናል። እስቲ ይሄን ሰላማዊ ሰልፍ በተመለከተ እናንተ ምንድነው ኤምባሲው ልትጠብቁ ነው ሰላማዊ ሰልፍ የምትሄዱት ወይስ ምንድነው አላማችሁ?
ኦኬ በጣም ጥሩ አመት። በመጀመሪያ ኤምባሲው ላይ ችግር በተፈጠረ ጊዜ አም ሹር ብዙ ወገኖች እንደ ለንደን ኢትዮጵያዊ የለም ነው ኢትዮጵያ እንደዚህ ተዋርዳ ሲመለከት ምን ይሄ ሁሉ ሰው ኢትዮጵያዊነት ቆረቆራል ነው የሚለው ምንድን ነው የሚሰራው ምንድን ነው የሚያደርገው የሚለው ነገር አትሪ ብዙ ሰው ትንሽ ስሜት የነካ ልብ የሰበረ ጉዳይ እንደሆነ እንረዳለን። ነገር ግን ወገኖቻችን እንዲረዱን የምንፈልገው ነገርን በተመለከተ አንደኛ እነዚህ የጥንተኝነት አዝማሚያ ያሉት የያዙም ወገኖቻችን ቢሆኑ በተለይ በአብዛኛው ይህን ነገር ያደርጉ የነበሩት ልጆች እድሜያቸው ከ25 ዓመት የማይበልጥ በዚህ በለውጥ ዘመን የተፈጠሩ አብዛኞቻቸው ከሀገር በሊቢያ በረሃ ውቅያኖስ አቋርጠው ዲሂውማናይዝድ በሆነ መልክ አድርገው እዚህ ሀገር የደረሱ እና ከዛም አልፎ የመኖሪያ ፍቃድ የሌላቸው እዛ ገብታችሁ እዛ አንቀሳችሁ ብትተኙ የመኖሪያ ፍቃድ ለማግኘት ከፍተኛ እርዳታ ነው የሚያደርግላችሁ። ይህንን ኮዝ እና ይህን ኦፖርቹኒቲ ማጣት የለባቸውም ተብለው በፋይናንስ ድጋፍ ደግሞ ፋይናንስ ድጋፍ እንዳውም አንድ ባገኘነው መረጃ መሰረት በእለቱ ምግብና የ20 ፓውንድ ተቆራጭ እየተደረገላቸው በዛ አይነት መልኩ የኦሮሞ ጥንተኛ ኃይሎችና የቲፒኤልኤፍ ኃይሎች በመናበብ የሚያዘጋጁት እና ያቀነባበሩት እንትን ነው። ነገር ግን ይሄ እኛ ከመቀጥቀጥ ወይንም በግብካዊነት እዛ ሄዶ ከነዚህ ወገኖች ጋራ በተለይ ቨልነራብል ከሆኑ ልጆች ጋራ ሄዶ መጋጨት ለአገርም መታጣ የሚያደርግ ነገር በመሆኑ ህግና አግባብ ባለው መንገድ ነው ይሄን መደረግ ያለበት። ሁለተኛ ኤምባሲ ደግሞ የራሱ ፕሮቴክሽን ያለው በመሆኑ ነው። ሌላው አሁን ሁላችንም እንደምናውቀው እዚህ መጣ ሀገር አንድ ሰው ሰብሮ ቤት ውስጥ ገብቶ ቁጭ ብሎ ቴሌቪዥን ሲመለከት እንኳን ብታገኘው ያንን ሰውዬ በህግ ፖሊስ ጠርተ ፕሬስ ኦፊሰር ቤት ውስጥ ገብቷል ብለህ ነው እንጂ እንትን የምታደርገው ሌላ ማድረግ የሚጠበቅብህ ነገር የለም። ሌላ ነገር ብታደርግም ህጋዊ አይሆንም። ስለዚህ አይነው ትንሽ ያማል። የሀገርና የባንዲራን መደፈር በተመለከተ ነገር ግን ይህንን ጥሞና የተሞላበት እና የታቀበ እንቅስቃሴ ለማድረግ ይህን ነገር በትዕግስት በመቆየታችን ትክክለኛውን ነገር አድርገናል ነው ብለን የምንገምተው። ሰልፉን በተመለከተ ዋናው የሰልፉ ዓላማ እንዳልነው ይህንን አላግባብ የተዋረደን የኢትዮጵያን ስም የኢትዮጵያን ማንነት የኢትዮጵያን ባንዲራ እንዳውም ላለፉት ስንት ዓመታት ኢትዮጵያዊነትን መናገር ታቡ እስከሚመስል ድረስ በጣም ይፈራ የነበረውን ነገር ያንን ሪክሌም ለማድረግ ነው የሰልፉ ዋና ዓላማ። ሰልፉ የሰላም ነው፣ ሰልፉ የኢትዮጵያዊነት ነው፣ ሰልፉ የአንድነት ነው እና እንደሚታወቀው በቅርብ ጊዜ በብዙ ሚዲያም እንደምንመለከተው የኦሮሞ ጽንፈኝነት እንዲሁም ሌሎች የኢትዮጵያ ውስጥ ያለው ለውጥ የአለመች ያላቸው ምናልባት ዊነር ቴክስ ኦል የሚል አቲቲዩድ የነበራቸው እና በጋራ መኖር የሚባል ነገር የማይዋጥላቸው ማህበረሰቦች ኢትዮጵያ ውስጥ ያለውን የለውጥ ሂደት ለማዳከም በሚያደርጉት ደፋ ቀና ኢትዮጵያ ዲሬይልድ እንድትሆን ከፍተኛ ጥረት እያደረጉ ነው። እኛ ከማንኛውም ነገር በላይ የወገኖቻችን ህይወት ያሳስበናል፣ ስለሱ ዝም አንልም። የሀገራችን አንድነት ያሳስበናል፣ ስለሱ ዝም አንልም። ስለ ኢትዮጵያዊነት ያሳስበናል፣ ስለሱ ዝም አንልም። አይደንቲቲያችን በሚነካበት ጊዜ ያመናል፣ ስለሱ ዝም አንልም። ሶ ዊ አር ሪክሌሚንግ ባክ አወር አይደንቲቲ አወር ፕራይድ አወር ፍላግ አወር ካንትሪ። ያንን ነው የምናደርገው። ከሌላው ጊዜ በተለየ መልኩ በሰላማዊ መንገድ ደምቀንና አሸብርቀን ኢትዮጵያዊነትን ከፍ ከፍ የምናደርግበት ሰላማዊ ሰልፍ ነው ይሄን። አሁን
ዘላለም ከመለያየታችን በፊት ምን ያህል ህዝቡ የጠራችሁትን ሰላማዊ ሰልፍ ተቀባይነት ሰጥቶታል? እንዴት ነው ሪስፖንስ ያገኛችሁት? ከህዝቡ ስትገምቱት እንዴት ነው በዛሬው ዕለት የሚገኝላችሁ ህዝብ ዛሬ?
በጣም ሰፊ ሪስፖንስ ነው ያለው። ይሄ ነገር ያላንገበገበው ኢትዮጵያዊ የለም እና እኛ ሳይለንት ማጆሪቲ ተቀምጠን በግፍና በሰቆቃ የህይወቱ የጠፋውና ሰለባ የሆነችው አገራችን ቁጭ ብላ ጽንፈኛ ኃይሎች እንደ ተጎጂ ራሳቸውን የሚያስቀምጡበት ትርክ ማብቃት አለበት በሚል በጣም ተቆጭቶ በሰፊው ያለ ከለንደን፣ ከበርሚንግሃም፣ ከሌስተር፣ ከኮቨንተሪ፣ ከለንደን ውጭ ያሉ ከተሞች ውስጥ የሚኖሩ ኢትዮጵያውያን በአንድ ላይ ተመው የሚመጡበት እለት ነው የሚሆነው። ኢትዮጵያዊነት በሰፊው ይከበራል። በዚህ ባሳለፍነው ወራት ውስጥ አገራችን ውስጥ በደረሰው ነገር የሰለባ የሆኑ ወገኖቻችንን እናስባለን። ለሀገራችን ሰላም እና አንድነት በመመኘት በጋራ እንቆም የሚል ሰፊ ጥሪ የሚደረግበት በጣም ብዙ ኢትዮጵያዊ የሚታደምበት ሰልፍ ነው የሚሆነው።
ዘላለም፣ ለዛሬው ሰላማዊ ሰልፋችሁ መልካም እድል እንመኝላችኋለን። እንግዲህ ይሄንንም በተመለከተ ወደፊት እንመለስበት ይሆናል ብለን ተስፋ እናደርጋለን። መልካም እድል ይሁንላ እንመኝላችኋለን።
በጣም እናመሰግናለን። አህመድ ሸሪፍ ተመን ፈርቲ።
አሜን።
ከዛ ቀደም ብሎ ብሩክ በረከት የሚል የላከልንን ለምን ይዋሻል የሚል መዝናኛ አጠር ያለች መዝናኛ እናሰማችኋለን። ከዛ በመቀጠል እንግዲህ እዚሁ ስቱዲዮ ውስጥ አዲስ አመትን በተመለከተ በተለይ አብይ ወደ ኢትዮጵያ መሄድ ስለሆነ ከዛም ታስተላልፍልናል ወደ እሱን እንዋያያለን ከዚች ከብሩክ በረከት መዝናኛ በኋላ።
እኔ ጊታሬን እየተጫወት ነፍሳቸውን ማረውና እነመስፍን አበበ እና እዮም መኮንን የሚገቡበት ተፋቸው ነበር ያከብሩኛል። ቦማርሊ ጊታሬን መስማት እድል ኖሮት ቢሆን ልጄን ኢትዮጵያ ውስጥ አገኘሁት እንደሚላል ተራጥረው። የሆነ ሆኖ ጊታር ሲጫወት ሰው ራሱን ይስታል ቀልብ ያጣል አንዳንዴም ፌንት ይነግላል። እኔ በተገኘሁበት መድረክ የአምፑላንትና ያድናቂ ጩኸት ይበረክታል። ፈርምልኝ ይበዛል። አንዳንዴ ብዙ ከመፈረም የተነሳ የፍርድ ቤት ኬዝ ወረቀቶች ላይ ሁሉ ፈርማል። አንዳንድ ባለስልጣኖች ተሳስተው ሁሉ ይፈታ የሚል ወረቀት ላይ አስፈርመው የፖለቲካ ፈኛ ሁሉ አስፈትቻው ጋር ነጮች ከታደሙ ደግሞ ደም ቢመረመር ጁስ ልትሆን ይችላል ለኔ ጁስም ልሁን ምን ቸገረ። ባድናቆት ንግግርና በጋርድ ታጅቤ ወደ መድረክ ወጣለሁ ወርዳለሁ። ይህን ሁሉ የተቀደድኩት ጓደኞቼን ሰብስቤ ነበር። ውሸትና ውፍረት ለራስ አይታወቅም። ውሸት አብሮኝ ነው ያደገው። እኔ ጋር ጥሩ ቤተሰብ ነው። ጓደኞቼ ያለ ጥያቄ በመደነቅ ይሰሙኛል። ይህም ውሸቴን ያለ ችግር እንደቀጥላ አግዙኛል። አንዳንድ ደንጋር አይጠፋም መስቀለኛ ጥያቄ እየጠየቀ አላፈራ አላፈሽም እንዴ አይነቱ ነጥብ ይየበት ሌላ ጊዜ አጠገብ ያላስደረሰው በልጅነት ብዙ ህይወቴን ያሳለፍኩት ካጎቴ ከጋሽ ጋር ጠጅ ቤት ሲሄድ ይሉኝ ለሱ ባንታ ሳንቲም ጠጅ ለእኔ ባያ ሳንቲም ሳምቡስ ያልትና ጓደኞቹን ሰብስቦ ይዋሻል ሰማችሁ አይደል ልጄ ደቡብ አፍሪካ ገባ ይላቸውና ትንሽ ቆይቶ ያፉን ጠርዝ በጣቱ ጠራርጎ ነገርኳችሁ አይደል ልጄ ስዊዘርላንድ ገባ በዚህ ሰዓት አንድ ወዳጁ ምርር ብሏቸው አረ ልጄን አንድ ቦታ አሳረፈው እንዳይጉላለ አሉት ሁሉም በሳቃጀባቸው ጥሩ የሟሸት ችሎታ ቢኖረውም ይጠጣ በቀላሉ ይነቁበታል እኔ ግን ተመስገን ነው እየቀደርኩ እየሰፋው ኖራል ለማዳ አይለቅ የውሸት ልምዴ ከሀገር አልፎ ነጮችን መነካካት ከጀመረ ቢሰነብትም እንዲህ ዝፍዝፍ ብዬ ዋሸው ግን ከሁለት ወር በፊት ነው በሱዲን ካለው ነጭ አለቃ ፒተር ጋር የቀረበ ግንኙነት አለን ነጮች ጥያቄ ወዳሉ መርማሪ ፖሊስ ራሱ እንደነሱ ያሳሳቃይ መረመረ ሰውና አጠና አገር ቤት ምን ተሰራ ነበር ቢተር ተለሳልሶ ነበር ለጋዜጠኛ የጠየቀ አበሻ ወዳጆች ላይ ያካበትኩት ልምድ ተጠቅሜ ጊታሪስት ነበርኩ ፈረንጅ በነገሮች በጣም ይደነቃል አይኖቹን አፍጥጦ አፉን ከፍቶ ባድናቆት ተመለከተ ዋው አለ ቢተር ወርቃማ ረጅም ጸጉሮቹን በጣቶቹ ወደ ኋላ ያበጠረ ውሸት እስኪጀምሩት እንጂ ለመቀጠል ብዙ አቸግር የቦብ ማርሊና የትሬሲ ቻፕማንን ነው ብዙ ጊዜ የምጫወተው አልኩት ፈርጠም ብዬ ፒተር ተራሶት መስለኝ ነበር ለካ አንዴ ትልቅ ሰው ነህ በሚመስል አስተያየት ተመለከተ ለመጨረሻም ተቃቅፈን ጀርባዬን መታመት አድርጎኝ ተለያየ ውሸትን ያለ ሂሳብና ያለ ሐሳብ ዋሸው ሰው ቢሆንም የዛሬው ግን ቀፈፈኝ ደስ አላለኝ ሀበሻ ደግ ነው ለውሸት የሚመችህ ነው እኔ ብቻ ሳልሆን ፖለቲከኛውም ሃይማኖተኛውም በነጻነት ይዋሻል ሀበሻ የሚዋሽልህ ብቻ ሳይሆን ውሸትን ተቀብሎ ለሌላ የሚያስተላልፍልህ ቅን ህዝብ ነው ለፈረንጅ መዋሸት አልነበረብኝ እያለኝ ህሊናዬ ከእንቅልፍ ያታገለኝ የድርጅታችን የአመቱ መዝጊያ የአዲስ አመት ዋዜማ አዘጋጀው ግብዣ ላይ የምግብና የመጠጡ ብዛት ማማረት እስኪቸግረን ተንበሸበሸ ሞቅ ባለው በአፍረሽ ምቹ ዝግጅት ላይ ለሰራተኞች ስጦታ ተበረከተ ስጦታውን የሚያበረክተው ፒተር ትንሽ ሞቅ ስላለው በሳቅ እያዋዛ ስጦታውን አደለ የኔ ተራ ደርሶ ስሜ ሲጠራ ግን ስጦታው ተለቀብኝ ወደ መድረክ ወጥቼ ተቀብሎ ከፍቶ ማሳየት ደንብ ነበርና ትልቁ ስጦታ ሲከፍተው ጊታር ነው የድርጅታችን ሰራተኞች በጭብጨባ አዳራሹን አንቀጠቀጡት ፒተር በድምፅ ዋጋ በኩል የቦብ ወይም የትሬሲን በግሩም ሁኔታ እንደሚጫወተው አብሮኝ አንድ ባንድ እንደሚሰራ ሰው አድርጎ ተናገረ ጊታሩ ሲደርቅ ቀረው ጊታሩን ስመለከተው እኔ ሳልሆን እሱ የሚጫወት ቢመስለኝ እኔም ህዝቡን ፈጠን ቀረ ላቤ በሸሚዜ ስር በነጻነት ሲፈስ ተሰማኝ ጊታሩን ጥዬ ሮጥኩ በሩን ከፍቼ እግር አውጪኝ ብዬ ፈረጠጥኩ ከማን እንደማመልጥ አላውቅም ወዴት እንደሚሄድ አላውቅም ብቻ ሮጣለሁ ከራሴ ለማምለጥ መሆን የገባኝ በጣም ደክሞኝ እንኳን አለመቆሜን ሳውቅ ነበር እንግዲህ የውሸትን አስከፊነት በዚች አጭር መጣጥፍ እንዳያችሁ ተስፋ አደርጋለሁ ውሸት ካልገደብ ነው በጣም እየሰፋ የሚሄድ ነው። ባራክ በረከት ኮሜንት ስጡ፣ አስተያየት ስጡ፣ አስተያየታችሁ ያሳድገናል። ላይክ ሰብስክራይብ ማድረግም አትርሱት። ይመቻችሁ።
ማብቻችን እንግዲህ ባራክ በረከትን ያለውን ሰምታችኋል። ለምን ይወሻል ብሏል? ውሸት ራስ ላይ ይመጣል መጨረሻ ላይ ራስን ነው የምታሳተው። ለማንኛውም እንግዲህ ፕሮግራማችን ከመጠናቀቁ በፊት አንድ 10 ደቂቃዎች አሉን። በዚህ ሰዓት ውስጥ እስቲ አብይ ኢትዮጵያ ተመለሳለሁ አዲስ አመት ዳር መታከብረው።
አዎ
እንዴ ነው አዲስ አመት ለማክበር ያሰብከው?
እንዴ ነው
ፈታዘና
ማግዚው ፈታዘና የሚያደርግ ነው ብለ ነው ያለው። በበሽታው ሁኔታ አየሩም ቅዝቃዜ ራሱ ብዙ እንደማያስተካክል
ከዘቅዛላሉ
በጣም ከዘቅዛል ይጠባላሉ። ያው የኮሮናው ጉዳይም እንደ ልብ የሚያስወጣ የሚያስገባ ስላልሆነ የዘንድሮ አመት ፋል ሰብሰብ በሚሰማ ነው
ረጋ ያለ ሰብሰብ ብሎ ከቤተሰብ ጋራ
ራስ ጋር መገናኛም ሊሆን ይችላል ማለት
ቆንጆ ነው። ወደ ራስ መለስ የምትልበት?
አዎ
ምን ገባየውን አታየው
መቼሳው አይቀርም ወጣ ማለት አይቀርም። ግን እንዳልኩት እውነት ተመናገር አሁን እዚህ በሽታው ቁጥር መጨመሩም ደግሞ ትንሽ አስፈሪ ሆናልና በተለይ ደግሞ ያው እዚህ የገበያ ጊዜ በዓል ጊዜ ነው በጣም እንደውም ወዲሁ አስጠንቀቂያዎች እየተነገሩ የነበረው በዓል ላይ ነው ሰው የበለጠ የሚንቀሳቀሰው። እንግዲህ መቼስ አጠራቅሙም እንደሰበሰባትን ብር ነው አነገል አድርግባት ሲል ባል ነው የሚጠብቀውና የምግብም መግዛትም ሆነ የበጉ የዶሮም ሁሉም መቼም እንደቻለው እንዳቅሙ ያንን ለማድረግ ዞሮ ዞሮ የሚሉበት ቦታ ላይ ይችላል። ከሰው ጋር መገናኘትና ጥንቃቄ ካልተደረገ እውነትም ነገር ይባል እንደገና ደግሞ የበለጠ ይመስል ዞሮ ዞሮ የምንጎዳውና
ኢትዮጵያ ስትሄድ ትነግረናለህ ታስተላልፍልናለህ ብለን ተስፋ እናደርጋለን። ቋሚ ሪፖርተሮች ትፈልግልናለህ? በተለይ ሴት ነው ያልከው አይደል? ጥሩ ሴት ብትሆን
ብለናል። አዎ መቼስ ድባቡን መቼስ እንግዲህ ከተማ ውስጥ የሚሆን ከከተማዎች አሉ ምን ይመስላል የሚለው እንደው አንዳንዴ መቼም ያው ሁሉም ፖለቲከኛ ሊሆን አይችልም ሁሉም ስለ ኢኮኖሚስት ሊሆን አይችልም። ግን አንዳንዴ እንደው ምን ይመስላል ምን
ይደረግ ላይ ነው ነው አከባበሩን ምኑን እሱን ማወቅ እንፈልጋለን።
እናም ያንን በተመለከታው
ስለዚህ በሚቀጥለው ሳምንት በውድ ፕሮግራማችን ላይ በቀጥታ ደውለን
ለሰላምታ እንኳን አደረሳችሁ እንኳን ለማለት እሱም ቢሆን
ይመስለኛል እንኳን አስታወስከኝ። በዚህ አጋጣሚ በሚቀጥለው ሳምንት ለአድማጮቻችን ፕሮግራም ከፍተን ሲሽ መስመራችንን ከፍተን እንኳን አደረሳችሁ የሚባባሉበት ለወገን ለዘመድ ለጓደኛ ለፍቅረኛ ለሀገራችንም መልካም እንመኝበት ኮሮናም እንጦርጦስ ገብቶ ኢትዮጵያውያን በጋራ እንደገና እንገናኝበት። ኢትዮጵያ ድምጽ ሬዲዮ ያን ጊዜ ነበር ከአድማጮቹ ጋር የሚገናኘው አሁን ዘንድሮ አንገናኝም። ለማንኛውም በሚቀጥለው ሳምንት ፕሮግራማችን መልካም መልካሙን የምንመኝበት ጊዜ ስለሆነ አድማጮቹን ኮዲዩ ለምትወዱት ለምታከብሩት ለምትቀርቡት ለወገን ለዘመዶቻችሁ በስልኩት ሁሉ ስንከፍተው መልእክታችሁን አስተላልፉ። አንተም እንግዲህ መልካም ምኞትህንና ሰላምታን ታቀርባለህ። በዚያውም ስለ አዲስ አበባና ስለ አካባቢው የገበያው ዶሮው ቅቤው በርበሬው ሽንኩርቱ ዘይቱ
አው እንደ ሁሉም ጋር ባይሆን እንደ አንዱ ለሱ እንኳን አረጋ ያቀተኝ ያለዘ ጊዜ የሚበቃ መስለኝ ገጥሮ ነው። እናንተም እዚህ ክፍት አርጋችሁ መስመሩን ለዚህ ስቶክሆልም አካባቢ ለሚኖሩ ኢትዮጵያውያን እንደው
ዘፈንናጭ አዲስ አመትን በተመለከተ
አው ሰላምታም መልካም ምኞት መግለጫ ምናልባትም ደግሞ እንዴት ነው የሚቀጥለው አመት ምን ጠብቃላችሁ ስለ ኢትዮጵያ ጉዳይ ብላችሁ
ያገራችን ወደፊት ተስፋ አዲስ አመት ተስፋ በሚላከ
ተስፋችን
ምን ትመኛለህ?
እኔ መቼም ያው ፈተና ለበጎ ነው የሚሉት ውስጥ ነኝ። ብዙ ጊዜ ፈተና ብዙ ጊዜ ያስፈራኝ ፈተና ከመጣ አምጣው ነው ከመጣ ግን አሁን ካለውበት ፈተናውን ሳልፍ የበለጠ የተሻለ ሰው ሆኜ እንደምገኝ ምንም ጥርጥር የለውም። በህይወት የሚያየውት ነው የኢትዮጵያን ማካሄድ እንደዛ አይመስለኛል። እንዱ በጠቅላላው ስናየው ብዙ ፈተናዎች ይመጣል ምናልባትም ከዚህ የባሰ ፈተናዎች ሊመጡ ይችላሉ። ግን እኔ ለበጎና ለተሻለ ነገር ነው እንዴ አንዳንዴ በጣም ለበጎ ነው ሲባል ዝም ብሎ እንደበግ ለበጎ አይባልም ማለት ነው። አንድ ወዳጅ እንደዛ ለማለት ማለት ማለት ሞኝነት ወይም ማላወቅነት ሳይሆን ያው ቻሌንጆች ተግዳሮቶች በብዙ ቁጥር ሰው ልጅ ከተጠቀመበት ነው ግን
ይማርበት አንደኛ ከዛ ክስተት ተምሮ ለሚቀጥለው የተሻለ ነገር እንዲያስብ የተሻለ ነገር ለመስራት ከዛ በመነሻ በመስተቶችንም
ምን እንደነበሩ እንደመገምገሚያ ሰዓት ከዛ የተሻለ ነገር ለመስራት የምትዘጋጅበት ነው ማለት ነው። የሚቀጥለው አዲስ አመትን በአዲስ መንፈስ በአዲስ ሐሳብ ያለፈን ድክመትና ስህተቶችን በማረም በጋራ እንደገለሰበ ግለሰብም እቅድ ፕላን ይኖርሃል። እንደ ሀገር ደግሞ ያለፈው አመት ከፍተኛ ውጥንቅት፣ ከፍተኛ የርስ በርስ ግጭት፣ ከፍተኛ የሆነ አንደበላይነት አንደበታይ ለሚቀጥለው አዲስ አመትን ግን ሁላችንም እንደ ግለሰብ በመፋቀር በመተሳሰብ አዲስ አመትን በተሻለ ነገር የምንቀጥልበት አመት እንዲሆን ማለት ነው። በእንደዛ አይነት ብዙ ከታሰበ መልካም ነገር መስራት ይቻላል። ከዚህኛው አመት የተሻለ እንዴ
አሁን ለታችሁ ስትሉ ምንድን ያላችሁት ችግር ምን ለገባኝ ችግር መኖሩ አይደለም ቁም ነገር ያንን ችግር አለመኖሩ ወይም መኖሩ ሳይሆን ያንን ችግር መወጣት መቻል ነው። በግለሰብ ደረጃ እንኳን ስትይ ህይወት ብዙ ጣውረት ያለባት ችግር ያለባት ነው። ሰው ትግል ላይፍ ራሱ ህይወት ራሱ ትግል ነው። ትግል ደግሞ ስታደርግ መሸነፍም አለ መውደቅም አለ። በሀገራችን ትግል ቡጢ ስትያዝ መውደቅም እንዳለ ማወቅ አለብን። ሁልጊዜ ጥላለው ብለ አይደለም ትግል ቡጢ ምትያዘው ግን የጀግና ሰው የጎበዝ ሰው የዋቂ ሰው ቁም ነገሩ ከወደቀበት ተነስቶ አቧራውን አራግፎ እንደገና ያንን የወደቀበትን ለማስተካከል መሞከሩ። ስለዚህ በሀገራችንም ደረጃ ቢሆን ይሄ ችግር እንዳላችሁት የበለጠ ችግር ሊደርስ ይችላል ግን ያንን ችግር አሁን እንደተወጣ ነው ሁሉ ወደፊትም በጋራ በሰላም ባለነት በብረት ለመወጣት መሞከር ግዴታ ይላል። በግለሰብ ደረጃም ደግሞ ውድቀት ከግል በግል ህይወታችን ላይ የሚደርሰው ውድቀት አይቶ ከመማር ከዛ ውድቀት ተምሮ እንደገና አሻሽሎ ለመቀጠል
ለመጨመር ያህል የተለያዩም ድርጅቶችም የፖለቲካ ፓርቲዎችም ቢሆኑ ህዝብን ከማስለቀስና ህዝብን ከማለት ያለፈን ታሪክ አንስቶ ህዝብን ከማስለቀስ መጥራትን በቀላሉ እንትን ካለ እንደ ፕሮፌሰር መራራ ጉዳይ ታሪክን አንስቶ ማስለቀስ ህዝብን ታሪክን ጉልጉል ህዝቦችን ግጭት መፍጠር ሳይሆን ለሀገር ብንልክ ለምሳሌ ተጠራበትን አላማ ያለፈውን ልክ እንደዛ የተሻለ ነገር ለሀገር ለመስራት ወደፊት የተሻለ ለህዝብ ለመስራት እንደዚህ አይነት የሚያስቡበት የፓርቲም አባላቶች መሪዎችም መላ ኢትዮጵያውያን የተሻለ ነገር ማስለቀስ ይብቃ የተሻለ ነገር እንዲያስብ
ማለት ልቦና ለሁላችንም ይስጠን። ሀገራችንን የሰላም
የጤና
የፍቅር የብልጽግና ያድርግልን። እዚህ ላይ ሁላችንም በተቻለ መጠን እንረባረብ። እውነትን ለመናገር ለእውነት ለመመስከር ወደ ኋላ አንበል ምክንያቱም እውነት ምንም ምናለች እንጂ
አትጠፋ
እና ያ እንዳይሆን እውነት ብዙ እንዳት ምንም እንታገል። በተረፈ ግን አዲሱ አመት የሰላም የጤና የአንድነት የብልጽግና ያድርግልን። አንተም እንግዲህ በሰላም ሀገር ገብተ ከዛ በቀጥታ በሃሎ ብለ እስቲ
ያው እንደው ግድም ምንም ያስቀምጥልን እንዳለው እንደው ለመጨመር ያለ አንዳንድ ብዙ ጊዜ ከራሳችን እንጀምራለን። እንግዲህ እኔ ከራሴ ከማቃትና ከልምዴ ነው የምናገረው። መጀመሪያ ሰው መጀመሪያ ከራሱ ጋር መታረቅ አለበት። ብዙ ጊዜ እኔ ከራሴ ጋር ተጣልቼ አሁን ባገኝ አመት መንከሰውደ ራሱ ማናገርህ ነገር እኮ ትክክል አይደለም። እናንተ ደግሞ ምን ትላለህ እንዴ ሶይጣን ያለው ያለፈው ጊዜ እንስላልኩ ሲሆን ትላለህ እኔ እኮ ተጣላሁት
ካልኩ
እና እንደ ወለተ እቺን የመጪው አመታን አዲስ አመት በዚሁ አስተካክከ ለመንደው የምቃና ደረሳችሁ መልእክትም በዚሁ ቀደም ብዬ ከወዲሁ በማስተላለፍ እንደገና
ከተጓዥም ስለሆንክ ቆንጆ ነው በዚህ ዳይሬክት ላይክ ማስተላለፍ
ምን ታረቅበት ራሳችንን እናገኝበት። እንደ አንድ ደግሞ ዜጋ እንደ አንድ ኢትዮጵያዊ እኔ ለሀገሪ ምን ማበረከት አለኝ? በተለይ ደግሞ እንዳለ ብዙ ብሔሮችን አገረችና ወደ በዘራችን ሳንሄድ ወይም በባክግራውንድ ባለፈ ታሪካችን ዝም ብለን ሳንሄድ ዛሬ ባለንበት እንኳን እንደ ሰው በማሰብ ሰው መጀመሪያ መሆናችን በደንብ እናረጋግጥ። በቃ ሰው አንድ ሰው ወጭም ሲጎዳ የማይሰማው ሰው ከሰው ትንሽ ፎቀቅ ብሎ ስለዚህ ቶሎ ወደ ሰው ይመለስ።
መጀመሪያ ሰው መሆናችን
እናረጋግጥ። ሰው መሆናችን ካረጋገጥን በኋላ ነው ከራሳችን ጋር ደግሞ የምንታረቀው በሐሳብ በስሜት በመንፈስ እንኳን ሳይገባ ወደፊት ለምን ሄደው ለምን አደረገው ለምን አበረከተው ለሀገራችን ለምንሰጠው አስተዋጽኦ ትንሽም ሆነ ትልቅም ይባላል ማለት ነው። ሁላችንም በተሰማራንበት ከሰራን እንዴ መቼ ይመጫል?
ምን አስተዋስከኝ መስራ ሁላችንም በተሰማራንበት ቃል ሰው ከተሰማራ እንደየስሜቱ በኋላበት
ነው። አሁን የቴክኒሻን እንደዛ ጋር ሆነ ሰው ከተሰማራም ነው ይለከበት
ሜዳ አይቀርም አፍራ
አንዳንዴ እኮ ባልተሰማሩበት ደግሞ ይሄዱ በቃ ያበላሹ ብናላና ግን እናርማቸዋለን።
ሁሉ በየሙያው የሚያደርጉ አስተዋጽኦ ነው
መማር
ይያንዳንዱ መምህሩ ቀንሰራተኛው አስተማሪው ዶክተሩ ኢንጂነሩ ሁሉም በየሀገሩ
አስተዋጽኦ ላይ የተገባ ነው ችግሩ። እውነት ለመናገር ሀገራችንም የሴድ አንዳንድ መንግስት መስሪያ ቤቶችም ሲሄድ እንዴ ይሄን እኮ አንተ ጥሩ ሳሊሞን ሲገባ እኮ ነዚህ መዝገብ ተጣለብታለው እና ጣላለው ብዙ እውነት ለፈናግና ያው ሰው ከተሰማራ በሚለው አመት በተከስከው ጉዳይ ላይ ነው ለማለት
አስተውሷል። ይሄን ዘፈን አርቲስቶም እንግዲህ አድማጮቻችን በሚቀጥለው ሳምንት ፕሮግራማችን አዲስ አመትን በተመለከተ መልካም ምኞት የምትገልጹበት ፕሮግራም ይሆናል። በዛው ፕሮግራም እስከምንገናኝ ድረስ እንሰናበታችሁ። ቴክኒሺያናችን እስክንድር እኔ አህመድና ጊዜያዊ እንግዳችን አብይ በዚሁ ሰላም ሁኑ።
አዎ በጣም
መልካም
እንግዲህ እንግዲህ ያገኛችሁም ያላገኛችሁም ይኖራሉ እና ያው ስቶክ መቼም ብዙ አመስለናል ኦክሲድን ዞሮ ዞሮ እንደ ሁለተኛ ሀገር የማስበው ነው። ስለዚህ በመጣው ጊዜ ሁሉ ደስ ይለኛል። ያው የልጅነት እድሜ የሚያሳልፍበት ሀገር ስለሆነ ብዙ ዝግጅቶች አሉና እዚህ ላላችሁ ሁሉ እንኳን በድጋሚ ከወዲሁ አደረሳችሁላችሁ።
በጣም እናመሰግናለሽ
እስክንድር ደውለሽ ቴክኒሺያናችንንም አመሰግናለሁ።
ቴክኒሺያናችንንም እናመሰግናለን። እንግዲህ የመሰናበቻ አንድ ሙዚቃ አጀባበልንና እስከ ሳምንት አድማጮቻችንን መልካም
ሳምንት እንመኛለን።
መልካም ሳምንት አዩ
ጀሰበረ እትስ ዘራ እንኳን ቤት ታየለኝ ማጥ እደጃ ካለ